እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ያደረሰው ምሕረቱን ቸርነቱን ጸጋውን አብስቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈራንስ በደህና መጣችሁ። ዛሬ ሜይ 28 2026 እንደ አውሮፓውያን አቆጣጠር የሐሙሱ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7291 ነው። ዛሬ በቃል የሚያገለግለን ፓስተር በየነ ነው። ሰንበት ምት የሚያወያየን የሚያስጠናን ዶክተር ጌታውን ነው። በዝማሬ እህታችን ዘመናዊ ታደለ፣ በጸሎት ወይዘሮ ጌጤ አባዬ ታገለግለናለች። የዛሬ ሳምንቱን የምናጠናውን የ9ኛው ትምህርታችን መታሰቢያ ጥቅሱን አነባለሁ። መዝሙር 119:93-94 እንዲህ ይላል። በኢየሱስ ስም አነባለሁ። በእርሱ ሕያው አድርጎኛልና ፍርድንም ለዘላለም አልረሳም። እኔ የአንተ ነኝ፣ ፍርድህን ፈልጌያለሁና አድነኝ። በእርሱ ሕያው አድርገኸኛልና ፍርድህን ለዘላለም አልረሳም። እኔ የአንተ ነኝ፣ ፍርድህን ፈልጌያለሁና አድነኝ ይላልና እግዚአብሔር አምላክ የሰማነውን ይባርክ። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ሁሉ ጠብቀ ታድገ እንደገና ለዚህ ፕሮግራም እንድንገኝ ለረዳን ጌታ ተመስገን። ሳምንታችንን ከምናየውም ከማናየውም ሁሉ ለጠበከን ለታደከን፣ ጠላት አይኑ እያየ ጆሮ እየሰማ በድል ላሻገርከን ላሳለፍከን ጌታ አንተ ሞገስ ለሆንከን አንተ ጥላ ከለላ ጋሻ መከታ ለሆንከን አምላካችን ምስጋና ይድረስህ። አቤቱ እንደገናም በፊትህ ሆነን ቃልህን እንድንሰማ ደግሞ ይችን ጊዜ ስለባረክልን እናመሰግንሃለን። በዚህ ጊዜ ቃል ይዞ የሚመጡትን በዝማሬ በጸሎት ሰንበት ምስ በማወያየት የሚያገለግሉንን እነሱን ቤተሰቦቻቸውን አገልግሎታችን ሁሉ አንተ ባርክ። በሰጣቸው ፈቃደኛ ልብ ሁሉ እናመሰግንሃለን። ጉባኤውን ሁሉ ባርክ። የኔንም የወገኖችንም ኃጢአት ይቅር በል። ማስተዋል ጥበብህን አብዛልን። እንደ ፈቃድህ አመላልሰን ጌታ ሆይ፣ የምንሰማው ቃል ወደ አንተ እንዲያቀርበን ፈቃድ ይሁን። አቤቱ በዚህ ጊዜ የታመሙ በሆስፒታል በቤት ያሉ ፈውስ ይንካቸው። ያዘኑትን ልቦች አንተ አጽናና። የሄዱትንም በሰላም ስለመለስክ እናመሰግንሃለን። ሌሎችንም እንዲሁ በሰላም ትመልስ ዘንድ ፈቃድ ይሁን። ሊሄዱ ያሰቡትንም በመንገዶቻቸው አብረሃቸው ሁን፣ አትለያቸው ጌታ ሆይ። አቤቱ ጌታ በዚህን ጊዜ ጸልዩልን፣ የጽሞና ጸሎት አለን ያሉትን ሁሉ አንተ አስባቸው፣ በቸርነት የታሰቡ ይሁኑ ጌታ ሆይ። በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለህ። እባክህን ለመሪዎች አንተ የቀናውን ልብ ስጣቸው። በሀገራችንም እየተደረገ ያለው ግፍ መከራ በቃ በል እባክህን ጌታ። ፊትህ መልስልን እራራለን። እንግዲህ በመካከላችን ተገኝ ጌታ ሆይ። በእስር ቤት የሚሰቃዩትን አንተ ጎብኛቸው። እንግዲህ ያዘኑት ሁሉ አታጽናና። ልጆቻችን አንተ ጸጋ፣ ምሕረት፣ ቸርነት ይብዛላቸው። እንግዲህ ትምህርታቸውን የሚጨርሱበት ጊዜ ነው ጌታ ሆይ። አንተ እውቀትን በዝካ ወይም በመንፈሳዊ እውቀት ትባርካቸው ዘንድ እንለምንሃለን። ስራ ላጡት ስራ ስጣቸው ጌታ ሆይ። አንተ ሁለንተናቸው ሁሉ አንተ ተቆጣጠር፣ አብረሃቸው ሁን፣ አትለያቸው። ነገር ሁሉ ጠብቀን፣ ክብር ሁሉ ለአንተ ይሁን። በጌታ አሜን። ከዚህ ቀጥሎ የዝማሬ ጊዜ ይኖረናል። ፈቃደኛ በዝማሬ የሚያገለግለን
እኔ ዘምራለሁ።
እሺ ጋሽ በቄ ጌታ ይባርኮ ዘምሩልን።
አሜን። ለጌታ ክብር መድሮ መጽሐፋችን 23 መድኃኔ ላውጅ ወዳለው በሞተው በግደም ድኛለው። ወሰን በሌለው ምህረት ዳንኩኝ ለዘላለምም ልጁ ነኝ። ዳንኩኝ ዳንኩኝ በሞተው በግደም ድኛለው። ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ። ዳንኩኝ በኢየሱስ ደስታ አለኝ ቋንቋ ሊነግረው የማይችል። አውቃለሁ የጌታዬ ብርሃን ዘወትር ከኔ ጋር ይኖራል። ዳንኩኝ ዳንኩኝ በሞተው በግደም ድኛለው። ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ። ብሩክ አዳኜን አስባለሁ እርሱን ሳስብ ውላለሁ። ያለ ረብት እንዘምራለሁ ፍቅሩን የመዝሙር ዜማ ነው። ዳንኩኝ ዳንኩኝ በሞተው በግደም ድኛለሁ። ዳንኩኝ ዳንኩኝ ለዘላለም ልጁ ነኝ። ዘውድ እንደሚቆየኝ ያውቃለሁ በዚያ በሚያበራው ስፍራ ፍጹም ከሆነ መንፈስ ጋራ በጌታ ቤት እኖራለሁ። ዳንኩኝ ዳንኩኝ በሞተው በግደም ድኛለሁ። ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ። አሜን።
ሲሰማሁት ጌታ
ሰማ ቀጥሉ።
አይሰማም?
ሄሎ፣
እየዘመርኩ ነው። አይሰማም?
ይሰማል። ባንቺ
እግዚአብሔር ይስጥልኝ። ሲሰማሁት ጌታ አንተ ደካማ ንጋት ጋጸል አምልት ከጥፋት ኢየሱስ ከፍሎታል ስለኔ ተሰዶ ኃጢአቴን አጠበ ነጭ እንደ በረዶ ጌታ ሆይ ታውቃለ ኃይል ያንተ ብቻ ድንጋይ ልብ ለውጦ ነፍስ እንደሚያነጻ ኢየሱስ ከፍሎታል ስለኔ ተሰዶ ኃጢአቴን አጠበ ነጭ እንደ በረዶ አንዳች ጽድቅ የለኝም ተስፋዬ ያንተ ነህ እንድታጠብ እርዳኝ ኢየሱስ ሴባንተ ኢየሱስ ከፍሎታል ስለኔ ተሰዶ ኃጢአቴን አጠበ ነጭ እንደ በረዶ ሀብቴ ጌጤ ክብሬ ኢየሱስ ለኔ ሞተ ይኸው ነው መዝሙሬ ኢየሱስ ከፍሎታል ስለኔ ተሰዶ ኃጢአቴን
አሜን አሜን። እግዚአብሔር ባክ ሲስተር ባንቺ አምላክ ጸጋውን ያብዛልሽ። እንደ በረዶ ነጭ የሚያነጻ አምላክ፣ ኃጢአታችን ይቅር የሚል አምላክ ስላለን ክብር ሁሉ ለእርሱ ይሁን። እሺ እህት ለምለም ጌታ
መዝሙር 238 ፀሐይ ወጥቷል በልቤ የሚለውን ዘምራለሁ። የሌሊቱ ጨለማ ተወግዷል፣ ንጋት ሆኗል በልቤ። ብርሃን ባለበት ቀን እኖራለሁ፣ ንጋት ሆኗል በልቤ። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ኢየሱስ ጥጋቡን አስወግዷል ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለም። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ወፎቹ ሲዘምሩ እሰማለሁ፣ ንጋት ሆኗል በልቤ። አውቃለሁ ሕይወቴ እንደታደሰ፣ ንጋት ሆኗል በልቤ። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ኢየሱስ ጥጋቡን አስወገደ ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለም። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ክርስቶስ ዓለምን አደረገው ንጋት፣ ንጋት ሆኗል በልቤ። የማየው ተግባር ሁሉ በእርሱ ፍቅር፣ ንጋት ሆኗል በልቤ። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ኢየሱስ ጥጋቡን አስወግዷል ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለሁ። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ደስታ በልቤ ይደርሳል ለዘላለም፣ ንጋት ሆኗል በልቤ። ሰማይም ስደርስ ዘምረዋለሁ፣ ንጋት ሆኗል በልቤ። ወጥቷል፣ ፀሐይ ወጥቷል በልቤ። ኢየሱስ ጥጋቡን አስወግዷል ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለም። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ።
አሜን
አሜን። እኔ እዘምራለሁ።
አሜን አሜን። ራስ ወጥቷል። እውነት
ዘምሩት እያቡ።
እሺ
ሳልከ አስቸግሮኝ ነው። ጌታ ይባርክሽ። እሺ
እግዚአብሔር አመሰግናለሁ። ክብር ለሱ ይሁን። እግዚአብሔር ስለረዳኝ እግዚአብሔርን አመስግኑልኝ። አመሰግነዋለሁ። ከፍ ይበል። መዝሙር ያው የተለመደ ነው። በእርሱ ጽኑ የሚለው አርስቱ እዛ እንግዲህ እሞክራለሁ። እግዚአብሔር መንፈስ ያግዘኝ። ነፍሶች ሁሉ በኃጢአት የተጠቁ ናቸው። በእውነት ጌታችን ፈዋሽ ነው፣ በቃሉ ይታምኑ። በእርሱ ጽኑ፣ በእርሱ ጽኑ፣ በጌታ ጽኑ። ይቅር ባይ ነው፣ ይቅር ባይ ነው መድኃኒታችን ኢየሱስ ለኛ ሲል በመስቀል ደሙን አፈሰሰ። ጥልቅ ከሆነው ኃጢአት እርሱ ያላዛናት በእርሱ ጽኑ በእርሱ ጽኑ በጌታ ጽኑ ይቅር ባይ ነው ይቅር ባይ ነው መድኃኒታችን አሁን ኢየሱስ ማሪያችን ነው ለእረፍት የሚጠራን በእርሱ ቢኖር ዘገይ ደስታን ይሰጠናል በእርሱ ጽኑ በእርሱ ጽኑ በጌታ ጽኑ ይቅር ባይ ነው ይቅር ባይ ነው መድኃኒታችን ወደ እርሱ ነት በአንድነት ወደ ክቡር ጌታ በዚያችም አገር በደስታ ከእርሱ ጋር እንድንኖር በእርሱ ጽኑ በእርሱ ጽኑ በጌታ ጽኑ ይቅር ባይ ነው ይቅር ባይ ነው መድኃኒታችን። ክብር ለሱ ይሁን፣ ክብር ለሱ ለአምላካችን ይሁን። ቻሪና መሀሪ ይቅር ባይ ስለሆነ አመሰግናለሁ። ጨርሻለሁ።
አሜን፣ አሜን፣ አሜን። እግዚአብሔር ባርኮት ወይዘሮ አበበሽ ጸጋውን ያብዛልዎት፣ እንዲሁም በእርሱ እንድንጸና እንድንበረታ ጌታ አምላክ ይርዳ። በዝማሪ ያገለገላችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ላለው በድጋሜ ይቅርታ፣ ስልክ አንዳንዴ ስታክ ሆኖ እንትን አልከፈትም ስላለኝ የዘገየሁባቸው አሉ። ጌታ ይቅርታ፣ በስልክ ምክንያት ነው። እሺ፣ ዶክተር ጌታውን እንኳን ደህና መጣህ። ጊዜውን ለአንተ እሰጣለሁ። ጌታ ይባርክህ።
እሺ፣ እግዚአብሔር ይስጥልን። የጌታ ልጆች እንደምን አላችሁ? እግዚአብሔር በሚሆነው ነገር ሁሉ ስለሚረዳን ስለሚባርከን እግዚአብሔር የተመሰገነ ይሁን እላለሁ። የዛሬ እንግዲህ ሰንበት ወደ ሰንበት ትምህርታችን ስንሄድ ርዕሱ የሚለው ሕግ ከዛ ደግሞ ኃጢአትና ወንጌል ይላል። ሕግ፣ ኃጢአትና ወንጌል። እንግዲህ እግዚአብሔር የተመሰገነ ይሁን የመዳንን ምስጢር ለእያንዳንዳችን ሁሉ ሰጥቶናል። እግዚአብሔርን እናመሰግነዋለን። የመታሰቢያ ጥቅሳችን የሚገኘው ሰው እንዲያነብልኝ እፈልጋለሁ። መዝሙረ ዳዊት 119 93 እና 94ን ያካትታል። አውጥቶም ያነብልኝ ሰው እጠይቃለሁ። ከዛ በፊት እስኪ አገኘሽ? እሺ፣ ጌታ ይባርክ። ከዛ አጭር ጸሎት እናደርጋለን።
119 ቁጥር ስንት? 94
93 እና 94
93 እና 94 እሺ። በእርሱ ሕያው አድርገኸኛልና በእርሱ ሕያው አድርገኸኛልና ፍርድህን ለዘላለም አረሳም። እኔ የአንተ ነኝ፣ ፍርድህን ፈልጌያለሁና አድነኝ። አሜን፣
አሜን። እግዚአብሔር ይባርክሽ። አጭር ጸሎት የሚያደርግልን ሰው ፈቃደኛ?
እሺ፣ ልጸልይ። እናመሰግናለን። የፍቅር አምላክ እግዚአብሔር መሐሪ ይቅር ባይ ቻሪና ጌታ ሆይ ምሕረቲ ብዙ ቸርነት ዘላለማዊ ይሆናል። በምሕረቲ በቸርነት ባለንበት ሰላም አድርገን ወንድሜንም ጌታ ሆይ ልጄንም በሰላም በጤና ጌታ ሆይ በአየር ሲሄድ በሰላም በጤና ጠብቀን ለዚህ አገልግሎት ስላበቃ እግዚአብሔር ቤቱን ሰላም ህይወቱን ቤተሰቡን ሰላም ስላደረግ እናመሰግናለን። አገልግሎቱን ባርክልን፣ የምንሰማው እኛንም ባርክልን። አባት ሆይ ከኛ ጋር አሁን በጌታችን በክርስቶስ ኢየሱስ ስም አሜን።
እግዚአብሔር የተመሰገነ ይሁን። እሺ፣ እግዚአብሔር ይመስገን። በዚህ እንግዲህ ይሄ በረዶ ከቆመ በኋላ በዚህ ወቅት በዚህ ወር ብዙ የምረቃ ስነ ስርዓቶች ነበሩ። አሁንም እዚህ እኛ ገና ወጣቶች ሳሉ ስፖንሰር አርገናቸው ኢትዮጵያኖች ናቸው ከዩጋንዳ የመጡ እንግዲህ ልጁ እዚህ ተወልዶ እዚህ አድጎ አሁንም ምረቃ ላይ ናቸው አሁንም ከዛ ወጥቼ ነው ይሄንን እንግዲህ እግዚአብሔር ቃል በእውነት ከእናንተ ጋር ለመካፈል እድልም ስላገኘው እና እያንዳንዳችሁም እንግዲህ በቤታችሁ የደረሰው ሁሉ የምረቃ ስነ ስርዓት እግዚአብሔር ይመስገን ለእነዚህ ልጆች ላለው ለብዙ ጊዜ እንግዲህ በዚህ ቴሌኮንፈረንስ በተለይ ለልጄ ለመጀመሪያው ለጽዮን መጽሐፍ መሸጥ ስትሄድ ምን ስትል ስትቸገር ስትታመም ፈተና ሲመጣ እባካችሁ ጸልዩላት ስል ነበር። እግዚአብሔር የተመሰገነ ይሁን፣ ጸሎታችሁን እግዚአብሔር ሰምቷል። እሷም እንግዲህ ተመርቃ ወደ ስራ ልትሄድ ነው። የጥርስ ሕክምና ነው የጨረሰችው። እግዚአብሔር የተመሰገነ ይሁን። ስለ እናንተም ጸሎት እግዚአብሔር እናመሰግናለን። እናንተም እግዚአብሔር ይባርካችሁና ጸሎታችሁን ለልጆቻችን ለእነዚህ ወጣቶች ገናም ለትዳርም ለሚያስቡና እንደገና በእግዚአብሔር ደግሞ በልጅ በሚባረኩት ሁሉ በእውነት እግዚአብሔር ጸሎታችን ይሰማልና ጸሎታችሁንም ቀጥሉ ብዬ አበረታታችኋለሁ። እንግዲህ የዛሬው የሐሙሱ ትምህርት ማወቅና ማድረግ ይላል። ሳምንቱ እንግዲህ ስናጠና የነበረው የእግዚአብሔር ሕግ ከመጀመሪያ ጀምሮ የእግዚአብሔር ጸባይ ስለሆነ ጠላት ግን በመካከል መጥቶ የእግዚአብሔርን ጸባይ እንዳንከተል እሱ አብረን እንዳናመልክ በማታለሉ ኃጢአት ገባ። ኃጢአት በገባ ጊዜ ደግሞ እግዚአብሔር አልተወንም። ሕጉን የሰጠን በሕጉ የምንኖርበትን ይሄን ሕይወት የሆነውን ከክፋት የሚጠብቀንን እግዚአብሔርን እንድናውቅ የሚረዳንን ሕግ እንድንጥስ አድርጎ ወደ ኃጢአትና ወደ ሞት በመራን ጊዜ ምን ሆነ? እግዚአብሔር አንድ ልጁን ሰጥቶ ደግሞ ወንጌል መጣልን እና በዚህ ሳምንት እነዚህ ሶስቱን ስናጠና ነበር። እግዚአብሔር የተመሰገነ ይሁን። ወንጌልን ራሱ ያመጣ ጌታ እንዴት ምን አይነት አምላክ ነው? ፍቅሩን እንዴት ማስተዋል እንችላለን? እንዲሁ ተመስገን ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ በተለይም በማቴዎስ ምዕራፍ 5:6-7 ጨምሮ በሚያስተምርበት ጊዜ ብዙውን ዋናው ነገር ያስተማረው ይላል ሰንበት ትምህርት ጸሐፊው፣ እኛን ከእግዚአብሔር ጋር መገናኘትና እግዚአብሔርን ማወቅ ላይ የተመሰረተ ነው ብሎ ይናገራል። በተራራው ስብከት ኢየሱስ ከእርሱ ጋርና እርስ በርስ ስለሚኖሩ ግንኙነት ብዙ ይናገራል። በመልእክቱ መጨረሻ ላይ በጣም እንዴት ነው ስሜትን የሚነካ ነገር እንደውም ሲተረጉሙት እዚህ የሚያም ብሎ ነው የተረጎሙት ነገር ተናግሯል ይላል። በሰማይ ያለው አባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ልድገመው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። እንግዲህ እዚያ ሐሳብ ላይ እንድናስተውልና እንድንነጋገር እርስ በርሳችንም ይሄ ትምህርት ምንድነው የሚሰጠን የሚለውን ክፍል እናያለን። ማቴዎስን 7 በአጠቃላይ በምናነብበት ጊዜ መድኃኒታችን ኢየሱስ ክርስቶስ የማስጠንቀቂያ ትምህርቶችን ነው የሰጠን። የሰው ልጅ ሊስቱ የሚገባቸውን ነገሮችና እንዳንስት አስቀድሞ ስለሚወደን ስለሚያፈቅረን እንደገና ተመልከቱ፣ ይህን ሁሉ አስተምሮ ሕይወቱን ለእኔና ለእናንተ በዛ ወቅት እንግዲህ ሊሰጥ የተዘጋጀ እንደሆነ እናያለን። እና በዚህም እንግዲህ በሚናገርበት ጊዜ በቃ ጌታ ሆይ የሚለኝ ብቻ አይደለም፣ ነገር ግን የአባቴን ፈቃድ። እንግዲህ የአባቱ ፈቃድ ከምን ጋር የተገናኘ ነው ወገኖቼ? ከሕጉ ጋር ነው። አስርቱ ትእዛዛትን የሚያብራራው መጽሐፍ ቅዱስ በሙሉ ያለው ሕግ በሙሉ እንግዲህ የእግዚአብሔርን ፈቃድ፣ ፍቅር ለእግዚአብሔር፣ ፍቅር ለሰው። የመጀመሪያ 4 ትእዛዛት ፍቅር ለእግዚአብሔር ያለውን ያሳየናል። ከዛ ደግሞ ቀጥሎ ያሉት 6 10 ትእዛዛት ስንል እንግዲህ 6 ደግሞ እግዚአብሔርን የሚያውቅ
እግዚአብሔር የፈጠረውን አንድ ልጅ የሞተለትን ሰው ሁሉ ሊያከብርና ሊወድ ሊታዘዝ ይገባል ብሎ ነው እንግዲህ የሚያስተምረው። ወገኖቼ እንግዲህ ይሄንን ቃል በእውነት እንድናጠና የመጣ ነው እርስ በርስም እንድንመራረር ስለሆነ እስቲ ይሄ ጥቅስ ለእናንተስ ምንድነው የሚላችሁ? ማቴዎስ ምዕራፍ 7 21 ላይ የተሰጠው ነው። እንዴት ነው የምታስተውሉት? እስቲ ሐሳብ ከእናንተ እንግዲህ ጌታ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ የእግዚአብሔርን መንግስት አይወርስም ነው የሚለው በአጠቃላይ። እና ምን ማለት ነው? በምንድን ነው የምታስተውሉት? ይህን እስቲ ከወንጌል ጋር አገናኝታችሁ እስቲ ሐሳብ
ሄሎ
አቤት
ያዕቆብም ላይ እንደሚለው የእግዚአብሔር ቃል እምነት ብቻውን ያለ ተግባር ምውት ነው ይላል። እና እምነት አለኝ ፍቅር አለኝ ለጌታ በጣም የሚገርም አንዳንድ ጊዜ አንዳንድ ሰዎች እኔ ከእግዚአብሔር ጋር ሰላም ነውን እንጂ ስለ ሰው አይመለክ ወይ ከሰው ጋር ምንም ነገር ማድረግ የማይፈልጉ አሉ። እና እግዚአብሔር ግን ጌታ ኢየሱስን በመስቀል ሲሰቀል ወደ ላይም ወደ ጎንም ነበር መስቀሉና ከሰዎች ጋር ከህብረተሰብ ጋር እንድንኖር ይፈልጋል። በተለይም ደግሞ በእግዚአብሔር ቤት ካሉ ሰዎች ጋር በሰላም በፍቅር በደስታ እንድንኖር ይፈልጋል እግዚአብሔር። እና ለዛ ነው ለእስራኤልም ያንን ህግ የሰጠውና ሰላምን ፍቅርን አንድነትን ካልተለማመድን እግዚአብሔርን ወዳለው ወዳለው ብቻ ማለት ተግባር የሌለው ይሆንብናል። ዝም ብሎ ባዶ ነገር ይሆናል። እንደ ጽናጽ እንደሚጮህ ጽናጽ ነው እንደሚለው ማለት ነው ጳውሎስና ባዶ እንዳይሆን በተግባር የተደገፈ እንዲሆን ልንለማመድ ያንን ፍቅር ልንለማመደው ይገባናል። ያንን ነው መረዳው ነው።
በጣም እግዚአብሔር ይስጥልን። እንግዲህ በአሁኑ ሰዓት ፍርድ አይሆንብን እንጂ ብዙዎችን የእምነትን ሁኔታ በምናይበት ጊዜ ክርስቶስ ጌታ ነው፣ ክርስቶስ ታላቅ ነው፣ በኢየሱስ ስም የሚሉ ብዙ ሀተታዎችን ተሰማላችሁ። እና በተለይም ደግሞ በአምልኮ ሰዓት በጣም የክርስቶስ ስም ከፍ ከፍ ተደርጎ ይዘመራል። እንደውም ከስሜት የተነሳ መጨፈሩን ሁሉ አለ እና በስሜት ሁሉ መዋጥ አለ እና ይሄንን በምናይበት ጊዜ እንዴት ነው የምናየው? እንግዲህ እዚህ ላይ ልል የፈለግኩት ምንድን ነው በስሜት እንዲተውጠን እግዚአብሔርን በመዝሙር በተለያዩ ነገሮች ሁሉ ልናመልክ በቃ የገጠምነው ግጥም የሰው ልብ ሁሉ የሚነካ ሊሆን ይችላል። እግዚአብሔር ግን የሚፈልገው ምንድን ነው? በዘመርነው መኖር፣ ባነበብነው መኖር፣ እውነትን ተከትለን መኖርን ያስፈልጋል። እዛ ልክ እንደዛ ዘምረን ህዝቡ ሁሉ በእውነት በተባርኮ እንባው እያነቀው እያለቀሰ ሳለ ነገር ግን ሄደን እኛ በእውነት ጥቃቅን ነገሮችን ውሸትን መዋሸት ለእኛ ይጠቅማል ብለን አላለም በንግድ ብንሰማራ በትክክለኛ ሚዛን ሳን መዘን ትርፍን ፈልገን ገንዘቤን የምናጭበረብር ከሆነ ለእኛ ጥቅም በቃ ደሃውን አይተን ሲለምን እግዚአብሔር ይስጥ ብለን ስናልፍ እኛ ምንም ማናደርግ አላለም በተግባር ምንም ያን ሰው የማረዳ ከሆነ ክርስቶስን በእውነት እየመሰልን እንሄዳለን ወይ ብለን ራሳችን ስንጠይቅ፣ ክርስቶስን የማንመስል ከሆነ በእውነት አምልኳችን እንግዲህ ይሄ ህዝብ በአፉ ያመልከኛል ልቡ ግን ከእኔ የራቀ ነው የሚለው ላይ ይሄዳል። እግዚአብሔር ደግሞ እንደዛ ካለ ምን ማለቱ ነው? በቃ አሁን ጌታ ሆይ ትሉኛላችሁ ግን በእውነት ፈቃዴን አታደርጉም የሚለው ነው። እና እዚህ ላይ እንግዲህ በእውነት እጃችን ወደ ሌላው ከመጠንቆልም በራሳችንም ላይ በጣም እንግዲህ ልባችን እግዚአብሔር እንዲመረምርና ትክክሉን እንዲያሳየን ደግሞ በእውነት መጸለይ ያስፈልጋል። ምክንያቱም ፈሪሳውያን እግዚአብሔርን እያገለገሉ እየመሰላቸው ነው እግዚአብሔርን ልጅ የሰቀሉት። እና አቤት
ማዛና አንተ ባልኸው ላይ አስተያየት መስጠት እፈልጋለሁ። ማዛ ያለችው እውነት ነው። እግዚአብሔርን ነው እንጂ ሰው ምን ያደርግልናል የሚሉ ሰዎች አሉ ብላለች። ግን አንድ መጽሐፍ ሳነብ ሰሞኑን በጎቹንና ፍየሎቹን ለይቶ ክርስቶስ ሲፈርድባቸው ወይም ሲፈርድላቸው ለሰዎች ያደረጉትን ወይ ያላደረጉትን ጠቅሶ ነው የፈረደባቸው ወይ የፈረደላቸው። አይ ይህን ያህል አልጾማችሁም፣ ቤተ ክርስቲያን አልሄዳችሁም፣ አስራት አልከፈላችሁም፣ ይህን ይህን አይደለም ያለው። ሰዎች ለሰዎች የሚያደርጉትንና የማያደርጉትን ጠቅሶ ነው የፈረደላቸው የፈረደባቸው። እና እግዚአብሔርን መጽሐፍ ቅዱስ ደግሞ ይላል አንደኛ ዮሐንስ ነው የምትወደው የምታየውን ወንድምህን ካልወደድህ የማታየውን እግዚአብሔር እንዴት ትወዳለህ ይላል። ስለዚህ እግዚአብሔርን መውደዳችን የሚታወቀው እርስ በርሳችን በመፈቀራችን እና አንዱን አንዱ በመርዳቱ ነው። ይህን ለመጨመር ነው ማዛ ካለችው ላይ አንተ ያልሆነ ደግሞ ስሜት በማክሰኞ ባለፈው ሳምንት በማክሰኞ ላይ በስሜትና በእምነት ልዩነት ተብሎ ተወያይተንበታል፣ አተታም ተሰጥቷል። እና ስሜት በውጫዊ ነገር የሚወሰን ነው። ጥሩ ነገር ሲደርስልን ደስ ይለናል፣ መጥፎ ነገር ሲደርስብን እናዝናለን፣ የሚያስፈራራ ነገር ሲመጣብን እንፈራለን። እና በውጫዊ ነገር የሚወሰን ነው። እምነት ግን ውስጣዊ ነው። ቅድመ ሁኔታዎች አይወስኑትም። እግዚአብሔርን አመን አመን ነው በክፉም በበጎም ጸንተን የምንገኝ እንሆናለን። እና ስሜታዊ ጥሩ መዝሙር መስማት ጥሩ ነው። እኔ ዘመናዊ መዝሙሮች መስማት ጀምሬያለሁ። ጥሩ ጥሩ ግጥሞች አሉ፣ ቅኔያቸው ዜማቸው ደስ ይላል። ነገር ግን በስሜት መልእክቱን ይዘን ከዚያ ትምህርት ካላገኘንበት በስሜት ብቻ ከሆነ ልክ ዓለማዊ ዘፈን እንደ መስማት አይነት ነው። እና ስሜት እና ምኞት ማን ነው እምነት የተለያዩ ናቸው። ደግሞም ቅድምም እንዳልሁት እግዚአብሔርን የምንወደው ሰዎችን በመውደድ ነው ብዬ እናንተ ካላችሁት ላይ ለመጨመር ነው። እግዚአብሔር ይስጥልኝ።
አሜን። እግዚአብሔር ባርክ። እስቲ ወደ ሆሴዕ ምዕራፍ 4:1-10 አንብቡልንና በዛ ላይ ሀሳብ ጸሐፊ ሰጥቶናል። እስቲ በዛ ላይ እንነጋገር። ሆሴዕ ምዕራፍ 4:1-10 ሆሴዕ ምዕራፍ 4:1 ከዛ አልፎ 6:10
እሺ። እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ። 6 ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልታልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህንም ሕዝብ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። 10 እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም።
እሺ፣ እግዚአብሔር ይስጥልን። እዚህ ላይ እንግዲህ ሆሴዕ በእውነት ብዙ እግዚአብሔር ልኮት በሕዝቡ ፊት ብዙ ተሰቃይቶ ሊማሩ የሚገባቸውን ሁሉ ለማስተማር ሞክሯል። እና እግዚአብሔር እዛ ላይ በአጠቃላይ የሚለው እንግዲህ አምልኳቸው በእውነት ላይ የተመሰረተ እንጂ በቃ በተለምዶ ሁኔታ ላይ ሆኖ የእግዚአብሔርን ህግ መሳት የለባቸውም። እንግዲህ ያመነዝራሉ ሲባል እንግዲህ ወንድና ሴት በሚገናኙበት ጊዜ ልጅ ይመጣል እና እንደዛ እንኳን ያደረጉ አይበዙም ጭራሽ ይያለቁ ነው እንደማለት ነው። በሌላ ቦታ እግዚአብሔር ደግሞ እፍስልን የሚልበት ያመረቱት ሁሉ ባዶ እንደሚሆን ደሞዝ ያገኘው በቀዳዳ ኪሱ እንደሚከትና ገንዘቡን ወር የለፋበትን ሁሉ እንደሚጥለው የመሳሰሉ ነገሮች ነው። ይህ እንግዲህ በምድራዊውም በሰማያዊውም በዚህ ምድርም እግዚአብሔርን እንድናገለግል ተጠርተናል። ይህ ከእግዚአብሔር ጋር ደግሞ ያለን ፍቅርና አገልግሎት ለሚመጣውም የዘላለም ህይወት አገልግሎት የሚያበቃን እንዲሆን ነው። ዮሐንስ 8:32 ላይ ጌታችን እውነትን ታውቃላችሁ እውነትም አርነትን ታወጣችኋለች ይላል። እውነት ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። እውነት ምንድን ነው? መድኃኒታችን ኢየሱስ ክርስቶስ በዮሐንስ 17:3 ላይ ሲጸልይ የዘላለም ህይወት ይቺ ናት፣ አንተ ታላቅ አምላክ ፈጣሪ የሆንከውን ጌታችንን አንተን ማወቅ የላከውንም ኢየሱስ ክርስቶስንም ማወቅ ይላል። እንግዲህ እግዚአብሔርን ማወቅ አሁን ቀድም እንደተነጋገር ነው እግዚአብሔርን ማወቅ አውቀናል ስንል የእግዚአብሔርን ፈቃድ ምን እንደሆነ አውቀን ስንፈጽመው ነው። እንግዲህ ይሄንን እንዴት ነው የምናውቀው? ቅድም ኢሳይያስ ውስጥ ሳነብ ነበርና ኢሳይያስ በሚመክርበት ጊዜ እኔን ታላቁን የእውቀት ምንጭ የሆንኩትን እኔን ያዙ ይላል ጌታ። እኔን ያዙ በሚልበት ጊዜ ምንድን ነው? እሱ ነው ወደ እውነት የሚመራን፣ እሱ ነው ደግሞ እውነትን እንድናደርግ የሚያደርገን። በራሳችን አንዳች ማድረግ አንችልም። እቺ ምድር መጀመሪያ በምትፈጠርበት ጊዜ እግዚአብሔር ሁሉን ከሰራ በኋላ እቺን ፍሬ እንዳትበላ ተብሎ እግዚአብሔር የሰጠው ፈተና ምንድን ነው? የሰው ልጅ እግዚአብሔርን በማወቁና የእግዚአብሔርን ትእዛዝ በመፈጸሙ ኃጢአት እንኳን ሳይገባ በፊት የምርጫ እድል በፊቱ ነበረ። በፊቱ እግዚአብሔርን ይከተላል ወይስ አይከተልም የሚለው ፈተና በፊቱ ነበረ ገና ኃጢአት ሳይመጣ። እንግዲህ አፈጣጠራችን ያ ከሆነ ወገኖች ሆይ እንዴትማ በኃጢአት በገባ ጊዜ እንዴት ነው የእግዚአብሔርን ፈቃድና እውነቱ የምናውቀው? በራሳችን ምንም አንችልም። በሰው መልካም የምትመስል መንገድ አለች፣ ፍጻሜ ግን ሞት ነው የሚለው እውነት ነው ወገኖች ሆይ። ስለዚህ እኔና እናንተ ፈቃድ የእግዚአብሔርን ፈቃድ ስር አድርገን እግዚአብሔርን በጽሞና ስንማጠነው ያንተ ፈቃድ አሳውቀኝ፣ ያንተ መንገድ አሳየኝ፣ ያንተ መንገድ አስተምረኝ ብለን በምንልበት ጊዜ በእውነት እግዚአብሔር ድንቅ ነገርን ያደርግልናል። እስቲ መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 8:32 አንድ ሰው ያንብብልን። መዝሙረ ዳዊት ምዕራፍ 8:32 ከዛ በሰንበት ትምህርቱ የተሰጠውን ማቴዎስ 7 ደግሞ የመጨረሻውን ክፍል ሄደን አብረን እናያለን። በተለይ ማቴዎስ 7 የመጨረሻውን ክፍል 24-29 ያለውን አንብበን በዛም እግዚአብሔር የሚሰጠውን ትምህርት ደግሞ እርስ በርስ እንነጋገራለን። እሺ መዝሙረ ዳዊት 8:32 ያገኘ
ማርያም ቤት
ማዚ ማቴዎስ 7:24-29 ተዘጋጂ ማሪቼት አንብቢልን መዝሙረ ዳዊት 8:32
8:32 የለውም? አዎ
32:8 ይሁን አገላብጭ ይሆናል።
እስቲ ቆይ 32 8 አስተምርሃለሁ በምትሄድበት መንገድ መራሃለሁ አይኖችን ባንተ ላይ አጠናለሁ 32 8
ድጋሚልን አው እሱ ነው የፈለኩት እግዚአብሔር ይባርክሽ
አስተምርሃለሁ በምትሄድበት መንገድ መራሃለሁ አይኖችን ባንተ ላይ አጠናለሁ
እግዚአብሔር የተመሰገነ ይሁን አያችሁ የጌታችን ተስፋ እሱ ነው እንግዲህ የሚያይን የሚመራን አይዞ ይዤ እኔ መራሃለሁ የምትሄድበትን መንገድ አሳያለሁ ይሄ ነው እንግዲህ ወገኖቼ ሆይ እግዚአብሔር ሲዘን ሲመራን የምንሄድበትን መንገድ ሲያሳየን ያ ነው እንግዲህ የዘላለም ህይወት ለዛ ነው እንግዲህ ስለ ኃጢያት ስለ እግዚአብሔር ህግና ወንጌል በመናጠናበት ጊዜ ኃጢያት ሊገዛን የሚችለው የእግዚአብሔርን ምሪ አንቀበልም ስንል ነው እሱ ታማኝ አምላክ ነው እሺ ወደ ማቴዎስ ምዕራፍ 7 ከዛ ደግሞ ሐሳብ እንድጨምሩበት ለእናንተ ጊዜውን ሰጣለሁ ማዚ አንብብልን ማቴዎስ 7 ከ27 እስከ 29
እሺ ማቴዎስ 7 ከ24 እስከ 29 ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው። በአለት ላይ ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ ጎርፍም መጣ ነፋስም ነፈሰ ያንን ቤት መታው ወደቀም አወዳደቁም ታላቅ ሆነ ኢየሱስ ይህን ነገር በጨረሰ ጊዜ ህዝቡ በትምርቱ ተገረሙ እንደ ጻፎቻቸው ሳይሆን እንደ ባለ ስልጣን ያስተምራቸው ነበርና አሜን
አሜን በጣም እግዚአብሔር ይስጥልን እንግዲህ ጌታችን ሲያስተምር በምሳሌ በተግባርና እንድናስተውለው በተለይም ገበሬዎችን በሚያይበት ጊዜ ዘሪው ሊዘራ ወጣ ይላል ልክ እንደዚህ ምሳሌ ነውና አሁንም እንግዲህ በዛ በከተማ በሚያልፉበት ጊዜ ብዙ ጊዜ ከተማ እንግዲህ የሚሰራው እዚህ ሀገር ራሱ በሚናይበት ጊዜ የታካባቢ ነው ወንዝ አካባቢ ነው ሰው ውሃ ለማግኘት ምን ለማለት አሁን ነው ትንሽ እንግዲህ ኤሌክትሪክ የተመሳሰሉት መጥቶ ፓምፕ እየተደረገ ራቅ ወደ አለ ቦታ የሚሄደው በፊት ግን ሰው የሄደ የቀዳ ከወንዙ ነው አለ እንተምይጣቀሙና ብዙ ጊዜ ወንዝ ዳር ነው ወንዝ ዳር ደግሞ ምን አለ እንግዲህ ድንጋይና አሽዋ ክፍል አለ ራቅም ብሎ ሰው በሚኖርበት ጊዜ እዚህ ሀገር ራሱ በጣም ውድ ነው ቤት ወንዝ አጠገብ ያያችሁ እንደሆነ ግን ያ ወንዝ አጠገብ እንግዲህ ብልህ ሰው የሆነ እንደሆነ በደንብ አይቶ መሰረቱ ድንጋይ የሆነውን ላይ ነው የቸኮለ ለምሳሌ እዚህ ቦታ ንግድ ይገኛል ምን የሚል ብሎ ቸኩሎ ለምድራዊ ጥቅምና ለራሱ ጥቅም ሲል ደግሞ ያንን አካባቢውን አለ የጻናል ወይ ብሎ ሳይ ቶሎ ብሎ እዛ የተለያዩ ጥቅሞችን በማየት በአሸዋ ላይ የሚገነባ ከሆነ ጎርፍ ሲመጣ ምን ይሆናል አሸዋው ይሸረሸራል መዳንታችን ኢየሱስ ክርስቶስ እዚህ ላይ እስቲ ምንድነው የሚያስተምረን እንግዲህ ከዚህ በእውነት የእግዚአብሔር ፈቃድን ከማረግ ጋር ምንድነው የሚያስተምረን ሐሳብ እስቲ ከናንተ እንግዲህ ሁለቱም ገምቢዎች ናቸው ሁለቱም ቤተሰሪዎች ናቸው እስቲ ሐሳብ እስቲ እዚህ ላይ ምን ትምርት እናገኛለን?
ሄሎ?
አቤት?
ታዛዥነት ወይም እንደ ቃሉ መኖር ምን ያህል አስፈላጊ እንደሆነ ነው የሚያንጸባርቀው። ሰምቶ ዞር ማለትን ሰምቶ ዝም ብሎ እንደገና ህይወትን በዛው መቀጠልን በነበረበት መቀጠልን የምናደርግ ከሆነ እንዳልሰማን ማለት ነው። ሰምተን ግን የተግባር ሰዎች ስንሆን እግዚአብሔር እንደሚፈልገው የጸና ህንጻ የጸና ህይወት ለሰማይ ገጣሚ የሆነ ህይወት እየተለማመድን በዛ መንገድ ላይ ነን ማለት ነው። ስለዚህ ምን ሰማውን ነገር መለማመድ እና መኖር እንዳለብን ነው የሚያሳስበን እንደገና።
አሜን። አዎ መስማት እንግዲህ ሁላችን ሰማለን ማለት ነው። ጌታ ይባርክሽ እንዳልሽው እነዚህም ሁለቱም ገነቡ ቤት ሰሩ እና የእግዚአብሔር ቃል ወደ ሁላችን ሲመጣ የሁላችን ያው ጆሮአችን ይሰማል። ልዩነት የሚያመጣው ግን ያ ቃሉ በመልካም መሬት በመልካም ልብ ላይ ነው ያረፈው ወይ በምንልበት ጊዜ እንግዲህ መልካም ልብነትም የሚያመጣው ምንድነው? ቀደም እንዳርኩት በእውነት አንድ ሁለት ቤተሰቦ ነው ቃይልና አቤል እንዴት ሊፈጠሩ ቻሉ? አንዱ እግዚአብሔርን የሚሰማ አንዱ ደግሞ በራሱ ፈቃድ እግዚአብሔርን እንከተላለሁ የሚል ይሄ እንዴት ሊሆን ይችላል? እንግዲህ ልዩነት የሚያመጣው የእግዚአብሔርን ድምጽ መስማት ከኔ ፈቃድ ይልቅ እግዚአብሔር ሆይ ያንተ ፈቃድ ምንድነው? ያ ነው እንግዲህ ልዩነትን የሚያመጣ ማለት ነው። ልዩነትም ደግሞ የሚያመጣው አንዱ ምንድነው? ጎርፍ ይመጣል። መድኃኒታችን ኢየሱስ ክርስቶስ እንግዲህ ያ ጎርፍ ባይመጣ ያሸዋው ላይ ተሰራው ቤት አምሮ የድንጋይ ላይ ያለውን ቤት ታይቶ እንደሚቆይ አይነት ነው ጎርፍ ባይመጣ ማለት ነው። ነገር ግን ጎርፍ ይመጣል። ለዛ ነው መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሳላችሁ መከራ አለባችሁ። ለምን? ጠላት አለ ወገኖቼ። ብዙ ጊዜ እንዘነጋለን። ጠላት ሰይጣን እንዳለ በቤተሰብ ጭቅጭቅ በሚመጣበት ጊዜ እንዴት እንዴት ያለሽ እንዴት እንዴት ላለ የሚለው ላይ ፎከስ እናረጋለን። ያ ሰው እንዴት እንዴት አረጋለ የሚለው ሰው በጠላት ተፈትኖ መሆኑን እዘነጋለሁ። የዚህ ጊዜ ማጠቃውን ሰውየውን ወይም ሴትዮዋን እንጂ ጠላት ምን ያክል ያን ሰው እንዳወናበደ ያን ሰው እንደፈተነ ያን ሰው እንቅፋት ጥሎበት እንዲወድቅ እንዳደረገ አናይም። እና እዚህ ላይ አንዱ እኔ ተማርኩት እንግዲህ ዝናብም መጣ ጎርፍም ጎረፈ ከሰማይም ከምድር። ይህ ጎርፍ እንግዲህ የሚያሳየው ምንድን ነው? ይህ ጎርፍ የሚያሳየው ምን ያክል ጠላት ሰይጣን እንደሚፈትነን ይሄንን ነው። እስቲ እናንተም ጨምሩበት እዚህ ላይ
እኔ መናገር ይችላል።
አረ የለመንኩ ነው።
እሺ እኔ ከዚህ ላይ እንደገባኝ ከሆነ አዎ ሁላችንንም እንሰማለን፣ ግን የጸና መሰረት ካለነ ምንም አይነት ፈተና እንኳን ቢሆን እንደማንወድቅ በቃሉ ከታነጽነ ምንም አይነት ወጀብ ቢመጣ እንኳን ሙሉ በሙሉ በእግዚአብሔር ተማምነን ከፈተናው እንደምናሸንፍ። አንዱ በ ጠነከረ ቤት ተሰራ፣ አንደኛው ባሽዋ ተሰራ። ባሽዋ የተሰራው ወደቀ ሲል አንዳንድ ጊዜ ቶሎን ሰማለን ቶሎን ለወጣለን ኢሞሽናል ሆነን፣ ግን የልብ መለወጥ አይደለም። መንፈስ ቅዱስ በዛ የለበትም። መሰረቱ ጥብቅ አልነበረም እና ንፋስ ሲነፍስ ወደው ወደቀ። በሰውም በእኛም ህይወት ላይ እንደዚሁ በክርስቶስ ሙሉ በሙሉ ካልታመነ ስራችን ሙሉ በሙሉ በክርስቶስ ካልተለወጥነ በመንፈስ ቅዱስ ካልተለወጥነ እኛ በአቅማችን ምንም ነገር አናደርግም። ሰውን ማታለል ይቻላል፣ እግዚአብሔርን ግን ማታለል አይቻልም። ፈተናም ቢመጣብነ በእግዚአብሔር ከታመነ ይሄን ለመልካም ይሆናል ይላል ዮሴፍ እንዳለው። በፈተናውም ሁሉ ትምህርት እየተማርነ መከራም እንኳን ቢበዛ ያን መከራ እኛን ያንጾ መልካም ሁነን ወደ እግዚአብሔር ሞር እንድንጠጋ ያደርገናል። እና የቤቱ ምሳሌው ለዚህ ነው። እና የኛም በክርስቶስ ሙሉ በሙሉ ማስመሰል ይቻላል፣ ግን ፈተና በሚመጣበት ጊዜ ወጀብ ሲነሳ የሚወድቀው ስር ያልሰደደ አምልኮት ስላለነ ነው የሚመስለኝና እንደዚህ ነው።
በጣም እግዚአብሔር ይስጥልን። ትክክል ነው። አሁን ስትናገሪም እንግዲህ መድኃኒታችን ኢየሱስ ክርስቶስ እኔ በእናንተ እናንተም በእኔ ውስጥ ሁኑ ይላል። አባይድ ኢን ሚ አይ ዊል አባይድ ኢን ዩ። እና ጌታችንን መለማመድ የክርስቶስን ፈቃድ እለት በእለት እንግዲህ እንዴት ነው የጌታን ፈቃድ የክርስቶስን ፈቃድ የምናውቀው? ጳውሎስ ይህ ልብ በክርስቶስ የነበረው በእናንተ ይሁን ሲል መድኃኒታችን ኢየሱስ ክርስቶስ እዚህም በአለቱ ላይ ገንቡ ሲል አለቱ ማን ነው? እሱ ራሱ ኢየሱስ ክርስቶስ ጌታችን ነው። እና እምነታችን በእሱ ላይ ሲጸና የእሱን ፈቃድ ምን እንደሆነ ስናውቅ በመንፈስ ቅዱስ ኃይል ማለት ነው፣ አልተዋችሁም፣ መንፈስ ቅዱስ እልካለሁ፣ እሱም ደግሞ ወደ እውነት ሁሉ ይመራቸዋል፣ ዓለም ስለ ኃጢአት ይገስጻል። ይሄ ትክክል ነው፣ ያለውን ሁሉ ኃጢአት ነው ብሎ የሚያስተምረን መንፈስ ቅዱስን ጌታ ሰጥቶናል። እና እንግዲህ ልዩነት የሚመጣው ምንድን ነው? ልክ የሰው ልጅ ውሃ እንደሚያስፈልገው የሚተነፍሰው አየር በየጊዜው እንደሚያስፈልገው ምግብም ደግሞ ጠዋትና ማታ እንደሚመገበው ይህ እንግዲህ የአካልን አላለም ሁኔታ በጣም ጤናማ ሆኖ ጎልምሶ እንዲገኝ እንደምናደርገው መንፈሳዊ ሕይወታችንም እንደዛ መሆን አለበት። በየዕለቱ ከቃሉ መመገብ፣ በጸሎት ተንበርክከን ያንተ ፈቃድ ምንድን ነው? ይሄን ሄደው መንገድ ትክክል ነው ወይ? ጌታ ሆይ መንገዴን ዛሬ አብራ፣ ያንተን ቀጠሮ ስጠኝ። ያን ዕለት ዕለት ሕይወታችን ልክ በእስራኤል ጊዜ የጠዋትና የማታ መስዋዕት እንደነበረው የኔና የእናንተ መስዋዕት አሁን ጌታችን ተሰውቷል። መስዋዕት ማቅረብ አንፈልግም። ቀጥታ በአባቱ ዙፋን ተገኝተን የእሱን ፈቃድ መለመን በጸሎት የምንችልበት ነው። ድንጋዩ ምታ ተባለ መጀመሪያ፣ ሁለተኛው ግን ድንጋዩን ተናገረው። ጌታችን ለእኛ ተመትቶ አልፏል፣ ከሞት ተነስቷል። እኛ እሱን በመናገር የዘላለም ሕይወት የእሱን ፈቃድ ማወቅ እድል ፋንታችን ሆኖ ጸጋው በስቶልን ተትረፈርፎልን ነው ያለው ወገኖች። ምሕረቱ በጣም በስቶልን ያለንበት ዘመን ስለሆነ እርግጥ ጠላት ሴጣን ልክ በዛው ልክ ምሕረቱ በበዛበት እንደሚሰራ እናውቃለንና በዚህ እንግዲህ እግዚአብሔር በእውነት እያበረታታን ስለሆነ ፈቃዱን እንድናቅ በአለቱ ላይ በመድኃኒታችን በኢየሱስ ክርስቶስ ላይ እንድንገነባ እግዚአብሔር ጸጋውን ያብዛልን። አንድ ሶስት ደቂቃ አለን። ሌላ ሀሳብ የሚጨምር
ሀሳብ?
እሺ፣
ይሰማል?
አዎ ይሰማል። ጌታ ይባርክ።
እሺ፣ ግሩም አድርገን ያስተማርከን እግዚአብሔር ይባርክ። ከተሰጡት ሀሳቦች ትንሽ እኔ የገባኝን ለማለት ፈልጌ ነው እና እነዚህ ሁለት ምሳሌዎች በጣም ኃይለኛ ምሳሌዎች ናቸው እና በደንብ አድርገን የራሳችን ልናደርገው ይገባል ብዬ አስባለሁ። ምክንያቱም የምናዳምጠው፣ የምንሰማው፣ የምናየው ማንኛውም ነገር የምንሰጠው ቫሊዩ የዛን መጨረሻ ይወስነዋል። ምን ያህል ነው ክብደት ሰጥተን ነገሮችን የምንመለከታቸው? ለዚህ ነው ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ አይደለም ያለው። እዚህም ላይ ደግሞ የምናደርገው ነገር በሙሉ ይፈተናል፣ ፈተና አለው። ውሃው ይመጣል፣ ጎርፍ ይመጣል፣ ጸንቶ የሚቆመው የትኛው ነው? እና ለዚህ የሚያበቃን አሁን የምንሰማውን ቃል ምን ያክል ነው ክብደት ሰጥተን የምንሰማው እና ወደ ውስጣችን እንዲዋሃድ የእኛ እንዲሆን የምንፈቅደው? ለትእዛዙስ ምን ያክል ነው ክብደት የምንሰጠው? በእውነት እንደ ተራ ነገር ነው ወይ የምናስበው የሚለውን ነገር እንዳስብ አድርጎኛል። እና እነዛ ሙሽሮቹንም ስታየው ቆነጃጅቱ፣ ሁሉም ጠባቂዎች ነው የነበሩት፣ ግን ትኩረት ሰጥተው ክብደት ሰጥተው የእግዚአብሔርን ነገር የራሳቸው ያደረጉት ሙሽራውን ለመቀበል ችለዋል። እና እኛም እንደዚሁ የምንሰማውን ቃል ክብደት ሰጥተን የራሳችን ካደረግነው ልክ በአለት ላይ እንደተሰራው ቤት መሆን እንችላለን የሚል ሀሳቦችን ለመጨመር ነው። አመሰግናለሁ። ተባረኩ።
ጌታ ይባርክ ወንድሜ ጋሻው። በእውነት እርስ በርሳችን እንዲህ ሀሳብ ስንነጋገር ብዙ እንማማራለና ጌታ ይባርካችሁና አሁን አንተ ስትናገርም ተዛለ ህጉ እንግዲህ ለምሳሌ አትስረቅ ይላል እና እኔና እናንተ አትስረቅ በሚለው ላይ ብቻ የተመሰረተን አንሆንም በአለቱ ላይ ከገነባን የአትስረቅ ተቃራኒው ምንድነው ለጋስ መሆን አላለም የተቸገሩትን መርዳት እንግዲህ የሌላውን አለመውሰድ ላይ ብቻ ካቆምን አላደግን ማለት ነው አዎ ይሄን ነገር አልሰርቅም ለእግዚአብሔር አትስረቅ ብሎኛል ብዬ ከተውክ በዛ ላይ በዛ ብቻ ከቆምኩ በክርስቶስ በአለቱ ላይ የገነባው አይደለም ነገር ግን አትስረቅ በሚለው ተቃራኒው ለጋስ ሩሩ ቸር በቃ የራስን ወስዶ ለሌላው የሚሰጥ እንዴ አላለም ያንዳንዱ ህጉን በመናይበት ጊዜ አታርግ በሚለው አርግ የሚለው ስክፍል ምንድነው ብለን እንድናይና በመንፈሳዊ ህይወታችን እንድናድግ እንግዲህ ያ ነው የመዳንታችን ኢየሱስ ክርስቶስ በእውነት ፈቃዱን ማወቅና ማድረግ ላይ የተመሰረተው እና አታርጉ የሚለውን ብቻ መተው ብቻ ሳይሆን ፈቃዱን አውቆ ልክ ያ የክርስቶስ ልብና ሐሳብ በሱ እንደነበረ ለዓለም ሁሉ መስዋዕት ሆኖ ህይወቱን እንደሰጠ እኔና እናንተ ደግሞ እሱ የሞተለትን ልክ እንደነ እስጢፋኖስ የሚያድርጉትን አቁምና ይቀርበላችሁ ባርካችሁ አንተን ይወቁ ብሎ ጸሎት እንዳደረገው ሙሴም የኔን ህይወት በቃ ከዘላለማዊ ህይወት ፍቅር እነሱን ማዳን ከቻልክ ጳውሎስም ያንን ነው ያለው እኔ በቃ ልክ እንደውሃ ፈትሼ ህዝብ ጌታን ቢያቅ ወደሚለው እናድጋለን ማለት ነው የመጨረሻ ጥቅስ ያ 55:6 እና 7 አንብቤ ፈቃደኛ የሆነ በመካከላችን የሚጸልይልን ይሄኛውን ክፍል በጸሎት እንድዘጉልን እጠይቃለሁ እንዲላል እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ እርሱ ምሕረት ያድርግለታል ወደ አምላካችን ይመለስ ይቅርታውም ብዙ ነው አዎ ኃጢአት ገብቷል ነገር ግን ህጉ አሁንም የሚያሳየን የክርስቶስን ጸባይ ነው ህጉ ደግሞ ይሄው ሞት መጣብ ነገር ግን ሞት መጣብ ብሎ ዝም አይለንም ይሄው መዳኒቱ ደግሞ ተመልከት ወንጌል ወደ ክርስቶስ ይመራናል ይሄንን ያዘጋጀልን አምላክ ክብር ምስጋና ለሱ ይሁን ምሕረቱ ብዙ ነው ይመረናል እግዚአብሔር ይባርካችሁ ለተሳተፋችሁ ሁሉ የሰማችሁም ሁሉ እግዚአብሔር ይባርካችሁ እግዚአብሔር ይበለጠ ደግሞ ያስተምረን ጸሎት የሚያደርግልን ሰው
ጸልያለሁ
እሺ
በሰማይ ያለ የፍቅር የሰላም የደስታ አባት በታላቅ ፍቅር ስለወደድከን በዘላለም ፍቅር ስለወደድከን ጌታ አባት ሆይ ወደ ተፈጠርንበት ዓላማ ልትመልሰን ተወደቅንበት ከጠፋንበት ስለፈለከን ስላዳንከን የሚከፈለውን ሁሉ ዋጋ ከፍለህ የራስ ስላደረከን እንደገና እጅግ አድርገን እናመሰግናለን። ይህን ወንጌል ደግሞ ምላሽ ሰጥተን ያንተ ተከታዮች እንድንሆን ልጆችን ስለረዳህን እናመሰግናለን። አሁንም ደግሞ እንደ ቃልህ መኖር እንድንችል የሰማነው የምናነበው የምንሰብከው የምንዘምረው ሁሉ ጌታዊ ህይወት እንዲሆንልን ህይወታችን እንዲለወጥ እውነተኛ ብርሃን የሰማይ ነጠብራቅ እንድንሆን ለሌሎች የሰማይ አምላካችንን አንተን እንዲያመሰግኑ በእኛ ምክንያት ህይወታችን የተለወጠ እንዲሆን በተግባርም በአዛብም በሁሉ ጌታ ሆይ ለህብረተሰባችን ጠቃሚዎች አንተን የምናስከብር እንድንሆን እያንዳንዳችንን አግዘን የሰማነው በውስጣችን ሕያው ሆኖ ይስራ ቀሪ ጊዜያችን ባርክልን በደል ኃጢአታችን ስንፍናችን ሁሉ ይቅር በለን በጌታ በኢየሱስ ክርስቶስ ስም አሜን።
አሜን አሜን ተባረኩ እግዚአብሔር ይስጥልኝ
አሜን 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 እግዚአብሔር ይባርክ ዶክተር ጌታውን ጸጋውን ያብዛልህ አንተን ቤተሰብንም እግዚአብሔር አምላክ ይባርክ እንዲሁም በማንበብም ተጨማሪ ሐሳብን በመስጠት የተባበራችሁት ሁሉ በመጸለይም ጌታ ይባርካችሁ ጸጋውን ያብዛላችሁ ላለው ሁላችሁም እንኳን ደህና መጣችሁ ላለው ከዚህ ቀጥሎ እህታችን ዘመናይ ታደለ በዝማሬ ታገለግለናለች እንኳን ደህና መጣሽ ጊዜውን ላንቺ ሰጣለሁ ጌታ ይባርክሽ
እሺ ለእግዚአብሔር ክብር ዘምራለሁ። እነዚህን የሚያህሉ ምስክሮች አሉ በዙሪያችን፣ እኛም ደግሞ ኃያል ክንድ ድንቅ አድርጎ አይተናል በዓይናችን። እግዚአብሔር ታላቅ ነው ከምንልህ በላይ፣ ስም ብሩክ ይሁን በምድርም በሰማይ። እግዚአብሔር ታላቅ ነው ከምንልህ በላይ፣ ስም ብሩክ ይሁን በምድርም በሰማይ። ባነበብነው በሰማነው ብቻ መቾንና የተከተልንህ ሕያው ምስክር ነን እኛም አየንህ። ባነበብነው በሰማነው ብቻ መቾንና የተከተልንህ ሕያው ምስክር ነን እኛም አየንህ። በነፍሳችን እንዳንዝን እንዳንደክም ደግፎ የሚያቆመን ለአንድ አፍታም የማንረሳው የማንከደው ድንቅ ታሪክ አለን። የነገው ደመና ቢያጨልመው ነገን አይከለክለንም አንተን ለማመስገን። የነገው ደመና ቢያጨልመው ነገን አይከለክለንም አንተን ለማመስገን። ባነበብነው በሰማነው ብቻ መቾንና የተከተልን ሕያው ምስክር ነን እኛም አየንህ። አይተንሃል፣ ሰምተንሃል፣ ዳሰንሃል፣ እንመሰክራለን። እንደ ጠላታችን ምኞት አልጠፋንም፣ ዛሬም በሕይወት አለን። በሆነልን ነገር ብዙ ተደንቀናል፣ ለአባታችን መንግስት ገና ይጠብቀናል። በሆነልን ነገር ብዙ ተደንቀናል፣ የአባታችን መንግስት ገና ይጠብቀናል። ባነበብነው በሰማነው ብቻ መቾንና የተከተልንህ ሕያው ምስክር ነን እኛም አየንህ። ባነበብነው በሰማነው ብቻ መቾንና የተከተልንህ ሕያው ምስክር ነን እኛም አየንህ። ጻድቅ ፈራጅ እውነተኛ አንተ ብቻ ፊትን የማታይ፣ ፀሐይ ለጠቀችበት ለጨነቀው ትሰጣለህ መላ። ጊዜው ደረሰና ሁሉም ልኩ ታውቋል፣ የሳቀ ሲያለቅስ ያለቀሰም ስቋል። ጊዜው ደረሰና ሁሉም ልኩ ታውቋል፣ የሳቀ ሲያለቅስ ያለቀሰም ስቋል። ባነበብነው በሰማነው ብቻ መቾንና የተከተልንህ ሕያው ምስክር ነን እኛም አየንህ። ባነበብነው በሰማነው ብቻ መቾንና የተከተልንህ ሕያው ምስክር ነን እኛም አየንህ። ሕያው ምስክር ነን እኛም አየንህ። ሕያው ምስክር ነን እኛም አየንህ።
አሜን፣ አሜን፣ አሜን። እግዚአብሔር ባርክሽ፣ ዘመነ ጸጋውን ያብዛልሽ። አንቺ ደስታችንም እግዚአብሔር አምላክ ይባርክ። ለዝግሩም ዝማሬ እግዚአብሔር የተመሰገነ ይሁን። እሺ ፓስተር በየነ እንኳን ደህና መጣ፣ ጊዜውን ለአንተ ትሰጣለሁ። ጌታ ይባርክ።
እሺ እግዚአብሔርን አመሰግናለሁኝ። ስለተፈታኝ እድል እናንተንም እንኳን ደህና መጣችሁ ማለት ይወዳለሁ። ዛሬ ከኤርሚያስ መጽሐፍ ምዕራፍ 17 ከቁጥር 5 እስከ 8 ያለውን አነባለሁ። ርዕሳችን በእግዚአብሔር መታመን ይላል። በእግዚአብሔር ስለመታመን ነው ይጥቅስ የሚነግረን። ኤርሚያስ 17 ከቁጥር 5 እስከ 8 ያለውን ስናነብ እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምም በመጣ ጊዜ አይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም በእግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለች በወንዝ ዳር ስሮን እንደሚዘረጋ ሙቀትም ስመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። እና ይሄ የተጻፈበት ምክንያት አለው። ችግሩ ምንድን ነው? የእስራኤል ሕዝብ ችግር ሲያጋጥማቸው በችግር ጊዜ በእግዚአብሔር ከመታመን ይልቅ በሌሎች በሃያላን መንግስታት ይታመኑ ነበር። አፎርና ከግብጽ ጋር እንግዲህ እግዚአብሔር አለኝ እግዚአብሔር ይረዳኛል ከማለት ይልቅ ሁልጊዜ ችግር ሲፈጠር ወደ አፎር ንጉስ አለ አይደለም እንዴ? ግብጽ አለ አይደለ እንዴ? እነሱ አሉ አይደለም እንዴ? ማለት ከተጀመረ ችግር አለ ማለት። ይህ ደግሞ እምነታቸው ከፈጣሪ ወደ ሰው ክንድ ጉልበት ማዛወራቸውን ያሳያል። እና ነቢዩ ይህንን ፍርሃትና የተሳሳተ እምነት አጥብቆ ሲቃወም እንመለከታለን። በሰው የሚታመን አዳም የሚለውን ቃል ነው የሚጠቀመው። ኦሪጂናል መጽሐፍ ቅዱስ የተጻፈበት ቋንቋ በአዳም የሚታመን ይኛው ቃል ደግሞ ደካማና ተራ የሆነን የሰው ልጅ የሰውን ዘር በሙሉ ያመለክታል ማለት ነው። ዋናው መልእክት ሰዎች ለእርዳታ የሚደገፉባቸው ወገኖች ምንም ያህል ብርቱ ቢመስሉም ዝሮ ዝሮ ሰዎች ናቸው። ተራ ደካማ ሰዎች ናቸው። የተሰበረ የተቀጠቀጠ ሸምበቆ እንደመደገፍ ነው። ራሱ ቀጥ ብሎ መቆም ያልቻለ። ስለዚህ እግዚአብሔር የገባውን ቃል ትቶ በሰው እርዳታ መደገፍ ስህተት ነው ማለት ነው። እና ያንን ሰው በምድረ በዳ እንዳለ በቁጥቋጦ በምድረ በዳ እንደበቀለ ቁጥቋጦ መልካም ነገር አይም ይላል። ድርቅና ብቸኝነት በሰው ላይ የሚታመን ሰው በበረሃ ውስጥ ብቻውን እንደበቀለ እንደ ድንቅ ቁጥቋጦ ወይም የጥድ ዛፍ ነው። ውጤቱ መጥፎ ነው። የእጽዋት ውሃ በሌለው በደረቅና ጨዋማ በሆነ ምድር ላይ ስለሚኖር ምንም አረንጓዴ ነገር አይም። በተመሳሳይ መልኩ በሰው ኃይል ላይ ብቻ የሚደገፍ ሰው ሕይወቱ ፍሬ ቢስና ከበረከት የላቀ ይሆናል። መልካም ነገር እንኳን የመቅመስ እድል አይኖረው። በእግዚአብሔር መታመናችንና ለመታመናችን ተለይቶ የሚታወቀው በሕይወታችን ችግር ሲያጋጥመን ወደ የት ነው የምንሄደው? ወደ አእምሯችን የሚመጣው ማን ነው? አሁን ከዚህ አሁን እኔ ካለሁበት ሁኔታ ካጋጠመን ችግር እንዴት እወጣለሁ ብለን ማሰብ እንጀምራለን። እና ማሰብ እንጀምርና በእግዚአብሔር የሚታመን አለ፣ ወዲያውኑ ደግሞ በሰዎች እገሌ አለልኝ የሚል አለ። በእግዚአብሔር የሚታመን ሰው ወዲያውኑ ወደ አእምሮ የሚመጣው ጉዳዩን መታመኛው ወደ ሆነው ወደ ጌታው መውሰድ፣ በቃ እንዲህ አይነት ችግር አጋጥሞኛል፣ ማን ነው ከዚህ የሚያወጣኝ? መጀመሪያ ማማከር ያለኝ ማንን ነው? ብዙ ጊዜ ልጆቻችን አንድ ነገር ሲፈልጉ ወደ እኛ ነው የሚደውሉት አይደል? ወደ ሌላ ሰው ከመደውላቸው በፊት ወደ እኔ ነው የሚደውሉት። እኔ ብዙም እንኳን አቀም ኑሮኝና ከዛ ከገቡበት ማወጣቸው አይደለም ግን የመጀመሪያው ሰው እኔ ነኝ። እና በእግዚአብሔር የሚታመን ሰው መታመኛው ወደ ሆነው ወደ ጌታው ይወስዳችሁ። በችግር ውስጥ ያለ ሰው ከዚያ ችግር እንዴት እንደሚወጣ ሲያስብ መጀመሪያ ወደ ራሱ ያያል። ወደ ራሱ ያያል መጀመሪያ። ከዛም ወደ ወዳጆቹ ያያል። ወደ ዶክተሩም ያስባል። የታመመ ጌታ ፈዋሽ ነው ከማለት ይልቅ የሚቀናው ሌላ መፍትሄ ነው መጀመሪያ። መድኃኒት የታለ? የሚቀርበኝ ዶክተር የታለ? ወደ በላይ መስሪያ ቤት ደውላለሁ እንዴ ይባላል። እነዚህ ነገሮች መጥፎ አይደሉም። መድኃኒትን ወስዳለን አሁን ጥሩ ነው። ወደ ዶክተር እንሄዳለን ይረዱናል ብለን ወደምናስባቸው ሰዎችም እንደውላለን። አልተሳሳተም። ነገር ግን ችግሩ ከእግዚአብሔር ይልቅ በሰው በመድኃኒት በባለስልጣን መተማመንን ስንጀምር ነው። መጽሐፍ ቅዱሳችን ስለ ይሁዳ ንጉስ ስለ አሳ ሲናገር እንዲህ ይላል፣ ሁለተኛ ዜና 16:12-13 በነገሰም በዘጠነኛው ዓመት አሳ እግሩን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ሁለቱንም ፈለገ እንኳን ቢሆን አንዳንዴ መድኃኒትም እየሞከርን እግዚአብሔርን ማለት ይሄኛው እግዚአብሔርን ትቷል። መድኃኒት ባለመድኃኒቶች ማለት አክሞች ናቸው። ምናልባትም በዚያ ዘመን አክሞች አይደሉም ባለመድኃኒት የሚባሉት። እንግዲህ የገሌ አዋቂ ነው የሚባሉ ጠንቋዮችም ናቸው። አሳም ከአባቶቹ ጋር አንቀላፋ በነገሰም በ41ኛው ዓመት ሞተ ይላል። ለ39 ዓመታት እግዚአብሔር ንጉሥ አሳን ረድቶታል፣ ባርኮታል። አዳታ በእግዚአብሔር ይተማመን በነበረ ጊዜ በሕይወት ጉዞ ሁሉ እግዚአብሔር ረድቶታል። ነገር ግን ቀስ በቀስ አሳ በእግዚአብሔር መተማመንን እየቀነሰ እየተወ ሄደ። አሳ እግሩን በታመመ ጊዜ እግዚአብሔር እንደፈወሰው አልጮኸም። ለችግሩ መፍትሄ ከባለ መድኃኒቶች ፈለገ እና አሳ ወደ ባለ መድኃኒቶች መሄዱ መድኃኒት መውሰዱ ስህተት አይደለም፣ ሁላችንም የምናደርገው ነው። ነገር ግን በገንዘብ በዶክተሮች መተማመኑ ይሄ ነው ስህተት። በሁሉም መስክ ነው ይሄ የሚሰራው። እዚህ በበሽታ ነው የግድ የበሽታ መሆን የለበትም። በማንኛውም አይነት ነገር ውስጥ ምን አገልግሎታችን በተመለከተ በአገልግሎት ዙሪያ ችግር ስትፈጠር የምንተማመነው ማንን ነው? ብዙዎች በገንዘባቸው በታዋቂነታቸው በባለስልጣናት ይተማመናሉ። ለምነሱት ችግሮች በእግዚአብሔር ከመተማመን ይልቅ ከመጾም እና ከመጸለይ ይልቅ በሰው በስጋ ክንድ ይታመናሉ። የእግዚአብሔር ስራ ወገኖቼ በብልጠት የሚሰራ ስራ አይደለም። በጌታ አገልግሎት ብዙ ወይም ረጅም ዓመት የማይቆዩ ብልጥ አገልጋዮች ናቸው። ብልጥ አገልጋዮች በእግዚአብሔር ረጅም ዓመት አይቆዩ። ብልጦች እግዚአብሔር እንዲሰራ ይፈቅዱለት። ስለዚህ እኔ በበኩሌ ጸሎቴ ጌታ ሆይ እኔ እንደ ትንሽ ልጅ ልሁን ነው በአንተ ልደገፍ። ብልጥ አገልጋይ አታድርገኝ። እግዚአብሔር ልባቸው በተሰበረ በትሑታን ልብ ውስጥ ያድራል። መልሱን ሁሉ ከሚያውቁ መፍትሄው ሁሉ በእጅ አለ ከሚሉ ጋር አይደለም። በሱ በሚታመኑ ለሱ ክብር በሚሰጡ አገልጋዮች ልብ ውስጥ ጌታ ያድራል። እግዚአብሔር ለክብሩ ሲጠቀምብን እኔ አደረኩት እኔ የተለየ ስጦታ መክሊት አለኝ እኔ ስልጣን አለኝ እኔ በወሰንኩት ውሳኔ ምክንያት እንዲህ አይነት ክንውን ተገኘ የኔ ስብከት የኔ መዝሙር የኔ ስራ እያልን ስራ ራሳችን ብዙ እንዳናወራ መጠንቀቅ አለብን መጠንቀቅ አለብን እኛ ሸክላዎች ብቻ መሆናችንን አንዘንጋ በሁለተኛ ቆሮንቶስ 4:7 ነገር ግን ያይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ ይላል እኛ ሸክላ ብቻ ነን PhD ይኑረ ማስተርስ ይኑረ ሸክላ ብቻ ነኝ ሸክላ ብቻ ነኝ በሸክላ ውስጥ ጌታ የከበረ ነገር ማስቀመጥ ከፈለገም ክብር ለሱ ይሁን ምናልባት በኔ ውስጥ ጌታ አንድ ነገር የከበረ ነገር ካስቀመጠ እኔ አሁንም ሸክላ ነኝ በውስጥ ያለው ያንን የከበረ ነገር ያስቀመጠ ክብር የሚገባው እሱ ነው እኛ ቃነ ምን አይነት ቃ ምን አይነት ቃ ነን ወርቅ ብር ናስ ብረት እንኳን አይደለም እቃነን ስላችሁ ምን አይነት ቃነን ሸክላነን ሸክላነን ምድራዊ ከአፈር የተሰራን ሸክላዎች ነን ዳዊት ስልካችሁ ሚውት አድርጉ ባካችሁን ዳዊት ለመሆኑ ሰው ምንድን ነው ይላል ትጎበኘው ዘንድ ሰው ምንድን ነው ብሎ ይጠይቃል ምናልባት መልሱ ምንም መጣሁ ብሎ ወጥቶ ማይመለስ ነው እንደ በቀላሉ የምንጨፈለቅ ትሎች ነው አቅማችን እሱ ብቻ ነው ጌታ ብቻ ነው እንጂ እንዲያምሮብን ተውበን ምን ሄደው ምንናገረው ምንሰራው ጌታ ስለረዳን ብቻ ነው እኛ እቃነን ስንል እንደ ወርቅ ብር ዛሃፍም አይደለንም ሸክላ ካፈር የተሰራ በሸክላ ውስጥ እግዚአብሔር ያስቀመጠው ነገር ካለ የሱ ነው እንጂ የኛ አይደለም ክብርም የሚገባው እሱ ነው እንጂ ሸክላው አይደለም ሁሉ ከሱና ለሱ ነው እግዚአብሔር እድልና ኃላፊነት ሲሰጣን እኔ ወርቅ ነኝ እንዳንል አገልጋዮች ሆን እኔ ሸክላ ነኝ ማለትም አንርሳ ሁላችንም የአምስት እንጀራና የሁለቱን አሳ ተአምር እናውቃለን ደቀ መዛሙርቱ አስተናጋጆች ነበሩ አሳውንና ዳቦውን ያደሉ እነሱ ነበሩ ታዲያ ዳቦውንና አሳውን ስላደሉ ተአምር አድራጊዎች እነሱ ናቸው ክብር የሚገባው መሶብ ይዞ እንጀራውን ያደለ ሳይሆን እንጀራ እንዲኖር ያደረገ እየሰብ ምናልባት ስብከታችን ወዳችሁ አሜን ካላችሁ ክብር ለእግዚአብሔር ይሁን እኛ እንጀራ አዳ የምናድል ነን እንጂ እንጀራው ታምሩ እንጀራው ባለቤት እሱ ነው አዳዩ የሚገባው ነገር ምንም ክብር የለም የሚገባው የተለየ ነገር የለም እንጀራው እንዲኖር ያደረገ ጌታ ብቻ አገልጋዩም እንደሱ አንድ ነገር እንደሆነ ማሰብ የለበትም ተቀባዩም አይኖቹን ከአገልጋዩ ማንሳት አለበት አምስት እንጀራና ሁለት አሳ ለአምስት ሺህ እንዲበቃ ያደረገው ጌታ ነው በቃ ክብር የሚገባው እሱ ብዙ አገልጋዮች ዛሬ ለራሳቸው ትልቅ ስም ትልቅ ክብር ሲፈልጉ ይታያል። እኔ ፈወስኩ የሚሉ ማር እነሱ የፈውስ ምንጭ እንደሆኑ አርገው የሚናገሩ ማር እኛ ባዶ ማድጋዎች ሸክላዎች ነን። ያን ሸክላ ጌታ በከበረ ሀብት በወርቅ በብር በአላማ በእቅድ መስራ ባይሞላን ለምንም የማይረባ ሸክላዎች ነን። ትላልቅ ትላልቅ ነገሮችን ግን ካከናወን እኛ አይደለም። እንዴት ይሄ ሆነ? የሚያስገርም ነገር ሊሰራ ይችላል ሸክላው። ጌታ በውስጡ የከበረ ነገር ካስቀመጠና ከተጠቀመበት ናሱ ባይሞላን ለምንም የማይረባ የዚህ እውነተኛነት የምናረጋግጠው ታመን ወደ ሆስፒታል ስንገባ ተሰባሪ ይቃል። ተሰባሪ ይቃል። በክርስቶስ ሁላችንም ማን ነን? ሐዋርያ ጳውሎስ ካፕታን ቤተሰብ የተወለደ በታዋቂ ጥሩ ስም በነበረው ትምህርት ቤት የተማረ በታዋቂ መምህር የተማረ በትምህርት በህግ ትምህርት ምናልባት ቴዎሎጂ እስከ ፒኤችዲ የምንለው አሁን በዛን ጊዜ ምን ይሉት አላውቅም። ከፍተኛ የተማረ ስልጣንም የነበረው የአይሁድ ሸንጎ አባል የሆነ በባህሪው በችሎታው ተወዳዳሪ ያልነበረው ጥሩ ማንነት የነበረው በተፈጥሮ የመርነት ችሎታ የነበረው የስነ መለኮት ምሁር ነበረ። ራሱን ግን ሁሉ ቦታ አይሰጥም ለራሱ። ማነ ብላችሁ ብትጠይቁት ሁሉ ከጉድ ቆጠርኩት ነው። ይህንን ሁሉ ብቃት የተሸከመ ሰው ወጣቱን ጢሞቴዎስን እንዲህ ብሎ መከረው። ሁለተኛ ጢሞቴዎስ 2:1 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። በቃ ይሄን ዋናው ያጸጋ ነው ያፈቀደ በዚህ ያጸጋ በርታ። ሐዋርያው እነዚህን ሁሉ የተሸከማቸውን ብቃቶች የብርታቱ ምንጮች አድርጎ አይቆጥርም። ጸጋው ነው የብርታቱ ምንጭ። በእምነት የሆነው ልጁ የሆነውንም ጢሞቴዎስን በጌታ ጸጋ በርታ ይለዋል። ለፊልጵስዩስ ሰዎች ሲጽፍላቸው ሰዎች የሚመኩባቸው ነገሮች ሁሉ እሱም እንደነበሩት ተናግሯል። ትምክህት አስፈላጊ አይደለም እንጂ ቢያስፈልግ ሁሉም አለኝ ሰዎች የሚመኩባቸው ነገሮች። በስምንተኛው ወገን የተገዘርኩ ከቢንያም ወገን የተወለድኩ ከእብራዊም እብራዊ በዚህ ዘመን ሰዎች እንደው ጥርት ያልኩ እንዲህ ነኝ ይላሉ አይደል? በላቸውን ስናገሩ ቋንቋውንም አውቃለሁ። እንደገና ደግሞ ምንም የማይወጣኝ አብርሃም ድረስ ቁጥር ወደኋላ እብራዊ ነኝ። ሕግን በተመለከተ ያለ ነቀፋ ነበር። ነገር ግን በዚህ ሁሉ አይመካም። በራሱን ጥረት ያገኛቸው ስኬቶች አሉ። በመማሩ ምክንያት አይሁዳዊ ሆኖ በመወለዱ ምክንያት ብቻ ያገኛቸውማ በእነዚህ ሁሉ ግን ይሄ አለኝ አይሉ። ይልቁንስ ይህን ሁሉ ከጉድፍ ቆጠርኩ። እንደውም ኦሪጂናሊ እንትን እንትኑ በተጻፈበት ብሉይ ኪዳን አዲስ ኪዳን በተጻፈበት ቋንቋ ብዙ ኮመንታተርስ የሚሉት ፈንድ እያቆጠር ዳንግ ከብቶች ፈንድ እያቆጠር ይላል። ዲግሪውን ግድግዳ ላይ አስቀምጦ ይሄ እኮ ነው ከዚህ ያመጣሁት አይል አውርዶታል ይመስለኛል። ከምትኑ ላይ ከፋንድ ያቆጠርኩት ለሚሆኑ ለምን ይሆን? ምክንያቱም እግዚአብሔር ደስ የሚያሰኘውን ህይወት እግዚአብሔር ደስ የሚያሰኘው ህይወት በሱ የመተማመን ህይወት እንደሆነ ያ እግዚአብሔር የሚተማመን ደካማ እሱ ብርቱ ነው። በእግዚአብሔር የሚተማመን ተራ ሰው ከተማረው ይበልጣል። እሱ ቅባት ላይ ይላል። ቅባቱ ከሌለው አተማሩ ይያልቁ አይደለም። ሁለቱ አብረው ሲሄዱ ጥሩ ሞቲዮስ ጳውሎስ ከነበረው ብቃት ሩቡም አልነበረው ትንሽም አልነበረው። ወጣት ነበር፣ ታማሚም ነበር፣ ፍንጮች አሉ፣ አይኔ አፋርም ነበረ። ከግሪካዊ አባትና ከአይሁዳዊ እናት ስለተወለደ ግሪኮች እንደ ከሃዲ ይቆጥሩታል። አይሁዶች አህዛብን ውሻ ብሎ ስለሚጠሩ ከዛ ውሻ ብሎ ከሚጠሩ ዘር የተወለደ ነው። ስለዚህ ጢሞቴዎስን ይንቁታል። ጳውሎስ ግን ጢሞቴዎስ ይሁን እሱን እግዚአብሔር ልትጠቀምባቸው እንደሚችል ያምን ነበር። ጢሞቴዎስንም እሱንም እኩል ይህንን በሁሉም የተካነውን እኩል ልትጠቀምባቸው ይችላል እግዚአብሔር። ይህንን ወጣት ታማሚ አይናፋር ከግሪካዊ አባት የተወለደው በአይሁዶችም በግሪኮችም የሚናገው አሁን ዋናው እኮ እግዚአብሔር ነው። ዋናው እኮ የእግዚአብሔር ጸጋ ነው። ዋናው እኮ ትልቁ የእግዚአብሔር ቅባት ነው። እኩል ልንጠቀምባቸው ይችላል ለአገልግሎቱ። በሁለቱም መካከል አሁን ምንም ልዩነት የለም። ጌታን በሚያገለግሉበት ጊዜ ጳውሎስ ከዚህ በፊት ይጠቅሙኛል ብሎ ጊዜውና ጉልበቱን ሁሉ የፈጃቸውን ነገሮች ድግሪውን፣ ችሎታውን፣ የቀድሞ ባህሪውን ሁሉ ለጌታ ስል እርግፍ አድርጎ ጥቶታል። ከተወሰው ሰዎች ድግሪያቸውን በግድግዳ ላይ ሲሰቅሉ አይታችኋል። ከከብቶች እበት ፍሬም ሰርቶ በግድግዳ ላይ የሚሰቅል ማንም የለም። ልክ እንደዛ ቆሻሻ ነው። በሱ ዘመን የነበሩ አብሮት የተማሩ ድግሪያቸውን በግድግዳ ሰቅለው ይመለከታሉ። ይሄ አለኝ ያ አለኝ ለሰው ያሳያሉ። አሁን ጳውሎስ ግን ከጉድፍ ቆጥሯቸዋል። የትምክቱ ምንጮች አድር እግዚአብሔር ልጠቀም ይችላል። ያንን የድሮ ትምህርቱን እንትኑን ጋር ረጅሳ አይጥለም ግን ለጳውሎስ እነዚህ የትምክቱ ምንጮች አይደሉም። አይኖቹን ወደ ላይ ነው የሚያነሳው። አንድ ነገር ስፈልግ ልክ እንደዚህ እንደ ጢሞቴዎስ ምንም ለውጥ የለው። ይሄኛው መጀመሪያው ነው አልነበረውም ጢሞቴዎስ ይሄም ያለው ነው ጥሎታ። አሁን ሁለቱም እኩል አይኖቻቸውን ወደ እግዚአብሔር ነው የሚያነሳው። መተማመኛቸው እሱ ታዲያ ውጤቱን በመታየበት ጊዜ የሚገርም ነው። የጢሞቴዎስን አገልግሎት ስታይ የጳውሎስንም ስታይ የሚገርም አይነት ነው። ሮሜ 7:18 ላይ በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁ ይላል ጳውሎስ። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁ ነው። እኛ ስለ ራሳችን ደግ ደጉን ብቻ ይሄ ያለኝ እኔ እንዲህ ነኝ እንላለን። ጥሩ ጥሩውን እንወዳለን፣ መጥፎ መጥፎውን እሱ የኛ አይደለም። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁ። ጳውሎስ ብዙ ነበረው ነገር ግን ጥሎታል። ጢሞቴዎስ መጀመሪያውኑ ምንም ስላልነበረው ይህ ጣልኩ የሚለው ነገር የለውም። ምን ጣልክ ጢሞቴዎስ? ምንም መጀመሪያውኑ አልነበረም። አንዱ ያለውን ጥሏል፣ ሌላው አልነበረው። አሁን ሁለቱም ጌታን ያገለግላል። ሁለቱም አንድ ናቸው። ሁለቱም እኩል ናቸው። የሁለቱም ብርታት መተማመኛ ጌታ ኢየሱስ ብቻ ነው። ስለዚህ ነው እኛም እኮ አንድ ነን፣ እኩል ነን። በቃ አንዳችን ከአንዳችን እንበልጥ። ጌታ ነው። በቃ እሱ ነው። የእሱ እጅ ነው የሚጠቀምብን። እሱ ነው። አያችሁ፣ ሁላችንም በክርስቶስ አንድ ነን። እንደ ጳውሎስ ብዙ የነበረን እና አይጠቅመንም ብለን አውልቀን የጣል
እንደ ጥሞቴዎስ ምንም ያልነበረ ሁላችንም አሁን ከዜሮ እንጀምራለን። በቃ ከዜሮ እንጀምራለን። እንደዛ አይነት ስሜት ነው ልሰማን የሚገባ። እኔ እንዲደኝ እንዲያለኝ ዛ ምንድነው የሚል ጳውሎስ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። እግዚአብሔር የከበረ መዝገብ በሸክላ ውስጥ አስቀምጧል። ለምን? የኃይሉ ታላቅነት ከሱ እንጂ ከኛ እንዳይሆን እሱ ስላስቀመጠ ነው። ምንም ነገር ባረክ ሰዎች ሰብኪ አሜን ብሉ እሱ ስላስቀመጠ ነው ውስጥ ይሆናል። ዘምረን ሰዎች አሜን ካሉ የመምራት ብቃት ካለ ይያለን ምንለው ነገር እሱ በውስጣችን ስላስቀመጠ ክብር ለሱ ብቻ ነው። ለመስበክ በመድረክ ስንቆም ስልክ ስናነሳ በላፕቶፖቻችን ስክሪን ፊት ስንቆም ስንቀመጥ ማይክሮፎን ስንይዝ እኛ የጌታ ወኪሎች ብቻ ነን። እሱን ወክለን እንድንናገር የሚጠቀምብን ጌታ ነው። እንደው እኔ አደረኩ እንዲህ አደረኩ ምናልባት እቺ ፍጋ እንዳትታይ እጆቼ የሱ ናቸው ምላሴ የሱ ነው። እኔ ሸክላ ብቻ ነኝ። አንተ አንቺ ሸክላ ብቻ ነሽ። ስለዚህ መልእክቱ ባጭሩ በእግዚአብሔር ስለመታመን አገልግሎቱን በማንኛውም በህይወታችን የሚያጋጥመን ነገር መታመኛችን እግዚአብሔር ያኔ አናፍርም። ሌሎች ነገሮችንም ብንሞክርም በሱ ምሪት ቅድሚያ ለሱ ሰጠ ከሱ ጋር ቤተ ክርስቲያን ስንመራም እነዚህን አይነት ሚኒስትሪዎችን ስንመራም አንዳንዴ እቅዶችን እያወጣን የምናጠፋበት ጊዜ በጣም 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 ብዙ ነው። የምንጸልይበት የእግዚአብሔርን ድምጽ ለመስማት ጊዜ ያለን ጊዜ ያነሰ ነው። ስለዚህ አይሳካም ብዙ ጊዜ የኛ እቅድ በእኛ እቅድ ብቻ ስለሚሞክር እና መታመኛችን እግዚአብሔር ቤት ስንመራ የግል ቤታችን ስንመራም የግል ህይወታችን ስንመራ በየቀኑ ኑሯችን መታመኛችን እግዚአብሔር ይሁን። እንግዲህ መግቢያ ጥቅሳችን ዛሬ የተወሰደው ከኤርሚያስ 17 ከ5 እስከ 8 ካለው ነው። በእግዚአብሔር መታመን በሚለው ላይ ነው። ጌታ ይባርካችሁ። በሰማይ ያለ ቅዱስ እግዚአብሔር አባታችንና አምላካችን እናመሰግናለን። አባቶይ አንተ እነማን እንደሆን ታውቃለህ። ከጭቃ የተፈጠረ በቀላሉ የምንጨፈለቅ ስለዎች ደካሞች ነን። አንተ ከኛ ጋር ባትሆን በሁሉም በባህሪያችንም በሰውነታችንም ደካሞች ነን። አንተ በእኛ ውስጥ የከበረ መዝገብ ስለምታስቀምጥ አንተ ስለምትጠቀምብን እናመሰግናለን። አንተ በውስጣችን አንድ ነገር ስታስቀምጥ እኔ ነኝ እንዳንል ራሳችንን ለማሳየት እንዳንሞክር አባቴ ላንተ ለባለቤቱ ለቃው ባለቤት ክብር እንድንሰጥ ራሳችን ዝቅ እንድናደርግ በትህትናም እንድናገለግል ፍርዳን። ስለነበረን ጊዜ ተመስገን። በልጄ በኢየሱስ ስም አሜን።
አሜን አሜን አሜን።
እግዚአብሔር ባርክ ፓስተር በየነ ጸጋውን ያብዛልህ አንተን በሰረንም እግዚአብሔር አምላክ ይባርክ እኛም እንደሰማነው በርሱ መታመን እንድንችል እግዚአብሔር አምላክ ይርዳን እምነታችን እሱን እንድናደርግ ጌታ አምላክ ይርዳን ለዚህ ግሩም መልእክት እግዚአብሔር እናመሰግናለን አሁንም እህታችን ዘመናይ በዝማሬ ታገለግልናለች ጊዜውን ላስተታለን ጌታ ይባርክ
እሺ ለእግዚአብሔር ክብር ዘምራለሁኝ እረክረኩና ማለት ብርታታ ከንቸነ በድቱ ላይ ለመሮጥ ጸጋ ይሰልን መንፈስ ካላቆመን ስጋችን አልቻለም አቅማችንን አውቀናል ህይወት ዋዛ አይደለም Saben Saben Inkifatu bizu new yemikedadir Tefitachin yemikom lihasenakirin Gitae huibesaka ante kalasukir Eruchachin inbedin nefesimalir Saben betzegah saben behailes saben betzegah saben behailes tante wala enerutalen saben Saben, saben, saben. Befikir sanselet betasir nebet lay, dirrsa kai chamer geta yesusi huy, linnerot beste huala, lankom lanin layir, geta menfes ketusoy, Abertane bakir saben 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 betsega saben beile saben betsega saben beile tante hala enerotaler Saben, 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 saben. Kesega desta ilik fikrena tibi, yewena chinin bota betega tepiken, haila chinin resten keske uhala rutin, Keka kifla chillay, heden inko malen. Saben, saben, saben. Saben, saben, saben. Saben, betzegah, saben, behayle. Saben, betzegah, saben, behayle. Kante wala, eneru talay. Saben, 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 betzegah, saben, behailes, saben, betzegah, saben, behailes, kante wala, enirotalen, saben, 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 saben. Amen.
Amen, amen. Amen. Saben, amlaki var. Saben, amlaki var. ወደሱ ጌታ ወደሱ እንድንሳብ ከዚህ ወደሱ እንድን ጌታ አምላክ ይዳን በዚህ ግርም ስማሩ እግዚአብሔር እናመሰግናለን። እስቲ ዛሬ ሪኮርድ የሆነ ቁጥራችን 7291 ነው። ይሄ ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተርን ታይም ወሩ በገባ በመጀመሪያ ሁል ቀን የጾምነት ጊዜ ይዛለን። ለዚህ ሁሉ እግዚአብሔር እናመሰግናለን። እንግዲህ ማስታወቂያዎች አሉ። አሁን የፊታችን ቅዳሜ ለኢትዮጵያ ለቸርቹ የሚደረገው ፈንድሬዚንግ ተራዝሟል። ለጁን 20 ሆናለኝ እና ለዚህ እንትናንም እንግዲህ በብዙ ለጁላይ 1 እስከ 5 ደግሞ እንደ እግዚአብሔር ፈቃድ የተዘጋጀውን ኮንፈረንስ እግዚአብሔር አምላክ እንዲባርክ አገልጋዮችን ሁሉ እንዲባርክ እንግዲህ ጊዜውም ያበቃ ነው። መድ ለምትፈልጉ ለምትዘጋጁ ጊዜው ሳያቅባችሁ ብትመዘገቡ ጥሩ ነው እና እግዚአብሔርን አምላክ በዛ ቦታ እሱ እንዲገኝ አገልጋዮችን ሁሉ እንዲባርክ እንጸልያለን። እንግዲህ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። ለታመሙት በቤትም በሆስፒታል ላሉት እንጸልያለን። ላዘኑ መጽናናት እንዲሰጥ ለታመሙት በቤትም በሆስፒታል ላሉት ፈውስ እንዲነካቸው እንጸልያለን። ስለሀገራችን ያለውን ሁኔታ እግዚአብሔር አምላክ በዓለም ዙሪያ ሁሉ ስላለው ሰላም ማጣት ጌታ ፊቱን እንዲመልስ በእውነት ለመሪዎች የቀናውን ልብ እንዲሰጣቸው እንጸልያለን። እነዚህም ሁሉ ምስጋናዎቻችን የጸሎት አደራዎቻችንን ይዘን በእግዚአብሔር ዙፋን ፊት እንቀርባለን። ስለ ልጆቻችን እንጸልያለን። ራስን መጽናናት እንዲሰጥ ወደ አገር ቤት የሄዱትንም በሰላም እንዲመልስ ለሄዱ ያሰቡትን በመንገዶቻቸው ጌታ አብሯቸው እንዲሄድ ለተመለሱ ምስጋናችን እናቀርባለን። የጽሞና ጸሎት ያላቸውን የልባቸው መሻት ፍላጎት እግዚአብሔር እንደፈቃዱ እንዲመልስ እንግዲህ ትምህርት የሚዘጋበት የሚያበቃበት ጊዜ እየተቃረበ ነው። ሌሎችም እግዚአብሔር አምላክ ማስተዋል ጥበብ እንዲሰጣቸው በስጋም በመንፈሳዊም በረከት እንዲባርካቸው ልጆቻችን ወደሱ እንዲቀርቡ እንጸልያለን። እነዚህን ሁሉ ልመናዎቻችንን የጸሎት አደራዎቻችንን ይዘን በእግዚአብሔር ዙፋን ፊት እንቀርባለን። ዛሬ በጸሎት የምታገለግልን ወይዘሮ ጌጤ ነች። አባዬ ነሽ የምታገለግልን። ሁላችንም እንደሚመቸን ሆነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ከአባዬ ጋር እንጸልይ። አባዬ አይሰማም? አባዬ የተሰማሽ አይደለም?
ሄሎ ይሰማል?
አሁን ይሰማል። አሁን ስልኩ ተከፍቷል።
በላይ በሰማይ በዙፋን ላይ ያለህ አምላክ እናመሰግንሃለን። ጌታ ሆይ ከጠዋት እስካሁን ስለያዝከን፣ ስለደገፍከን፣ ከክፉ ፍላጻ ስላዳንከን አብረህን ስለዋልክ እናመሰግንሃለን። ሌሊቱን ደግሞ አብረህን አትለይ። አባቴና አምላኬ እናመሰግንሃለን። ለሚሆንልን ለሚደረግልን ክብር ምስጋና ውዳሴ በሰማይ በምድር ለአንተ ብቻ ይሁን። አባቴና አምላኬ በቀን ሶስት ጊዜ በረከትህን ታፈስልናል። ጌታ ሆይ እንሰማለን። እንድንኖርበት ደግሞ ብቃቱንና ኃይሉን አብዛል። በመንፈስ ቅዱስ ጌታ ሆይ እርዳን፣ ሙላን፣ አንቃን፣ አቁመን፣ አጠንክረን። አባቴና አምላኬ ሁሉ እንደ ፍቃድ ይሁን። ስለ ኮንፈረንሶችን ባርክ ጌታ፣ ባርከን፣ ቀድሰን፣ ዳሰዳብሰን፣ ለውጠን፣ ቀይረን፣ አግዘን፣ አቅም፣ ጉልበት፣ ብርታት፣ በረከት አፍስስልን። አብረህን ለሚሆነው ሁሉ እናመሰግንሃለን። ጌታ ሆይ የትምህርት የሰንበት ትምህርት ያስተማረንን ቃል ያስተማረንን ጌታ ሆይ የምትመራንን የዘመረችልንን የጸለዩትን ጌታ ሆይ የሰንበት ትምህርት ደግሞ አስተያየትና መልስ የሰጡትን አባቴና አምላኬ የተባበሩትን ሁሉ ባርክ ቀድስ። ጌታ ሆይ በሁላችንም ቁጭ ብለን የምንሰማውንም ጭምር እንድትባርከን፣ እንድትቀድሰን፣ እንድትጎበኝን፣ እንድትቃኘን እንማጸንሃለን። ልቦናችንን ከፍተን ወደ እግር ስር እንድንቀርብ አንተ እርዳን። እንድንማጸንህ ደግሞ ብርታት አቅም ሆነን አባቴና አምላኬ ስለምታረግልን ሁሉ ተመስገን ተመስገን ተመስገን። እንደኛ ስላልሆነ እንደ ቸርነት፣ እንደ ምሕረት፣ እንደ ፍቅር፣ እንደ ይቅርባይነት ስለሆነልን እናመሰግናለን። ልጆቻችንን የልጅ ልጆቻችንን በሩቅ በቅርብ ያሉትን ጌታ ሆይ አብረሃቸውን አሁን ዩኒቨርሲቲ በሚዘጋበት ጊዜ ትምህርት ፈተና አለ ጌታ፣ አንተ እርዳቸው ባሉበት ሁላችንንም። አባቴና አምላኬ አይናቸውን ክፈት፣ አይምሯቸውን አሰራ፣ አቅም ጉልበት አብዛላቸው። ጥሩ ውጤት አምጥቶ እንዲያልፉ ያንተ ፍቃድ ይሁን። በሰላም ጨርሰው ደግሞ ወደ የቤታቸው እንዲመለሱ ያንተ ፍቃድ። አነስተኛም ጌታ ሆይ ክፍል ያሉትን አባቴና አምላኬ አንተ እርዳቸው፣ አብረሃቸውን አትለይ። ማስተዋል ጥበብ አብዛላቸው ጌታ ሆይ፣ ሁሉ እንደ ፍቃድ ይሁን። በአንተ ነው ወጥተን ምንገባው። እኛ አቅሙም ጉልበቱም እውቀቱም ጥበቡም የለንም። ይህን ሁሉ የምታደርግልን አንተ ነህና ስምህ ይባረክ። አባቴና አምላኬ የጥሞና ጸሎት ያላቸውን የጸሎት አደራ ያላቸውን እህቶች፣ ወንድሞች፣ አባቶች፣ እናቶችን ጌታ አንተ ባርክ ቀድስ። የሚሹት የሚፈልጉትን ሁሉ አቅርብላቸው። ለጥያቄያቸው መልሱ ናቸው ጌታ ሆይ። የታመሙትን ፈውስ፣ ተቸገሩትን እርዳ፣ የተራቡትን አብላ፣ የተጠሙትን አጠጣ፣ የታረሱትን አስፈታ ጌታ ሆይ። ያዘኑትን ደግሞ ጌታ ሆይ አጽናና፣ በበርታታ አቁም፣ ጠንክር። ደግሞ ታደርግልናለህ፣ አድርገህልናል። ተመስጌ ክብር ምስጋና ውዳሴ ለአንተ ይሁን። አምላካችን አባታችን የጠየቁህን ማትነሳ፣ የለመኑህን ማትነሳ፣ የነገሩህን ማትረሳ አባት ስላለህን እጅግ አድርገን እናመሰግንሃለን። አባቴና አምላኬ ጠይቀን ደግሞ እንደማናጣ ሁሉን እንደምታቀርብልን፣ እንደምትለግሰን፣ እንደምትሰጠን እንድናምን ደግሞ እምነት ጨምርልን። ሁሉን እንዳንተ ፍቃድ ይሁን። አባቴን አምላኬ ተፈናቀሉትን የተሰደዱትን ጌታ ሆይ ስራ አጥተው ምግሏሉትን የሚፈልጉትንም ደግሞ አንተ ስራ ፈልጋ ስዛቸው አባቴና አምላኬ ብዙ ቅንጽጥ ያለበት ወቅት ነውና ጊዜው አስፈሪ አሳዛኝ መራራ የሆነ ጊዜ ነው ጌታ ባክ አንተ እርዳቸው አብርሃቸው ሁን የሚባክኑት የሚኳትኑት በብዙ መንገድ ጭንቀት ላይ ያሉትን ጌታ ይሄንን ክፉ ዘመን አሳልፈን ሁላችንን ማሸጋግረን ስለምታረጋውም ደግሞ እናምናለን ተመስገን ጌታ በምን ይገፋ ነበር ይሄ ጊዜ በምን ይታለፍ ነበር አባታችን ነው አንተ ባት ኖረን ለማንስ እናወያየዋለን እንነግረው ነበር ስምህ ይባረክ ሳንወድ ይወደት ግን ሳንጠራ ይጠራህን ሳናቅህ ያወቀን አብላክ ስላልህን ጭጋር ግን እናመሰግናለን አባባ ስምህ ይባረክ አሁንም ጌታ ለምጻት አዘጋጀን ወደ አንተ አቅርበን በቀናን እርምጃ ወደ አንተ ጥራ አዘጋጀን ጌታው የተዘጋጀን ልጆች አድርገን መጣብን ከምልቻው መጣልን ብለው ጌታ ሆይ በዝማሬ በጸሎት በቃል በማካፈል ሁሉ ነገር ተዘጋጅቶ ተሰናድቶ እንደቆዩት ልጆች ተምረን እንደነሱ እንድትይዘን ማጸናሃል ታደርገዋለህ ደግሞ አባቴ ምጻትን አፋጥንልን ኃጢአት በደላችንን ይቅር በለን በየጊዜው ጌታ ሆይ ወደ አንተ ዝግዮ ብለን ልባችንን ቀደን አባቴ በእውነት እምነት በእግር ስር እንድንወድቅ አንተ አግዘን አመስግኑኝ ነው የምትለው የምናመሰግንበትን አንደበታችንን ክፈተው ጌታ ያንተን ታላቅነት ልዑልነት ማሪ ቸርነትህን እንድናውጅና ጌታ ሆይ እንድንመሰክር አፋችን ይከፈት ጌታ እርዳን እኛ አንችልም ያንተ መንፈስ ቅዱስ ይገፋ እንዲገፋፋን እንዲያነቃን ጌታ ሆይ ከንቅልፋችን ባነን እንድንነሳ እንድትረዳን እንማጸናሃለን ሁሉ እንደ ፍቃድ ይሁን አባቴና አምላኬ የሚያመሰግኑህ ብዙ ባልቴቶች ነን ብዙ አሉ ጌታ መማጸናቸውን ጌታ አንተ አዳምጥ አንተን ቆቅልሻቸውን ፍታ አባቴ አብርሃቸው ሆነ አትለያቸው ስለምታረግላቸውም ተመስገን እንን ኮንፈረንስ አለ የሚባለውን ደግሞ ጌታ ሆይ አንተ እርዳቸው የሚሄዱት ገንዘብ ለሌላቸው ጉልበት ለሌላቸው አንተ ጉልበቱናቸው ገንዘቡናቸው አቅሙናቸው ጌታ ሆይ የፈለጉ ለመሄድ እየተመኙ እንዳይቀሩ አንተ እርዳቸው ፕሮግራሙንም የሚያዘጋጁትን ጌታ ሆይ አንተ አብርሃቸውን ቀድመህ ጆሄደ እንድትረዳቸው በቦታው እንድትገኝ ምርኮን ማርከው ነፍሳትን አድነው ደስ ብሏቸው ከሐሳባቸው የተለየ የበለጠ ነገር በረከት አግኝተው እንዲመለሱ ያንተ ፈቃድ ይሁን ደሞ ትችላለህ ታረጋዋለህ ኤልሻዳይ ነህ ጌታ ምን ተስኖ እንደ ፈቃድህ አድርግ አግዛቸው በሰላም ውስጥ በሰላም መልሳቸው ጌታ ሆይ እኛንም አብረታታን እንድናግዛቸው በጸሎት ጌታ ሆይ ሁሉ ጊዜ እንድንደግፋቸው አባቴና አምላኬ አንተ ያልከው ይሁን እነሱም እኛም ማልነው አይሁን ያንተ ፈቃድ ይፈጸም አባቴና አምላኬ ብዙ የጸሎት አደራ አለ ጋሻው ትላንት ነው መቼ ነው ያቀረባቸው ቄሶች የሚሹትን የሚፈልጉትን አንተ አስዛቸው ጌታ ሆይ ተመስገን 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 አንተ ማን እንደሆንክ አውቁ ገብቷቸው መርምረው ተመራምረው በመንፈስ ቅዱስ ሞልቷቸው ቀርቶ ወደ ቤቱ ስላመጣቸው እጅግ አመሰግንሃለሁ ጌታ የሚያስተምራቸውንም ሰዎች የሚያስተምሯቸውንም ሰዎች ስላስገኘላቸው አመሰግንሃለሁ አባቴ መምህራኖቹንም ጌታ ሆይ እውቀት ጥበብ ጉልበት አቅም እንድታበዛላቸውና ጌታ ሆይ ብርታትን እንድትሰጣቸው ማጸናሃለሁ። የተባለውንም ገንዘብ ጌታ ሆይ ያንዳንዱ አንተ አሳስባቸው እንዲለግሱና እንዲሰጡ ያንተ ፍቃድ ይሁን። ጌታ ሆይ አላማህን አንተ ትሰራለህ። አባት ይፈጽም። ስምህ ይባረክ። አሁንም ጸልልን። ልጆችህን አሁንም በያሉበት እየጠራ በቤትህ አከማች ጌታ ለምጻት እንዲዘጋጁ አባቴ እንደ ፍቃድ አድርገን ንስሐ ገብቶ በእግር ስር እንዲወጡ አንተ እንድትረዳቸው ማጸናሃለሁ። የሰማይ ንጉስ እንግዲህ ብዙ ነው የተባለው ቸርቹም የሚሰራበትን ገንዘብ እንዲዋጣ የሚቀሰቅሱትን የሚያግዙትን ጌታ ሆይ ጉልበቱ ናቸው አቅሙ ናቸው ብርታቱ ናቸው ሊሰጡ ደግሞ የሚያስቡትን እጃቸውን ዘርጋ ፍሪፍቱ ያላቸውን በደስታ እንዲሰጡ ለቤቱ አንተ ገፍገፍ እንድታስባቸውና እንድትገፋፋቸው ማጸናሃለሁ። አባቴና አምላኬ እንግዲህ የተነገሩትን ሁሉ አንተ ሰምተዋል። እኔ ብረሳ ብዘነጋ ባላቀርበው እንደ ፍቃድህ አድርገህ አከናውንልን። ልማድህ ነው ጌታ ሆይ ታደርገዋለህ። ብዙ ጊዜ እጅህን አይተናል አባቴ። የተባለው የተነገረው የታቀደው ሁልጊዜ ሲፈጸም ነው የምናየው። ስምህ ይባረክ። ሁሉን ማድረግ የምትችል አምላክ አንተ ተረከበን። በጎደለ ቦታ ሁሉ የምትሞላ አባት የለም የተባለው ያለ የሚሆን ትንሿን ብዙ የምታረግ ጌታ ይህንንም ጌታ ሆይ ለማሰራት ለመስራት የሚቃትቱት የሚወጡት የሚወርዱትን ሁሉ አንተ ባርከ ቀድሳቸው። አንተ አሰራ ቤትህን ጌታ ትችልበታል። አባቴና አምላኪ ሁሉን ማድረግ የምትችል አምላክ ደግሞ ስላለህን እጅግ አድርገን እናመሰግንሃለን። ክብር በሰማይ ክብር በምድር ለአንተ ብቻ ይሁን። አገራችን ኢትዮጵያን አስባት ጌታ ሆይ አስባት። መልካም ነገር እንይ መልካም ነገር እንስማ። አሸብርቃለች አምሮባታል። ፀሐይ በላያ ላይ በርቷል ተብሎ ይወራል። ውጭ ውጭውን ሳይሆን ውስጥ ውስጡንም እንደዛ እንዲወራና ጌታ በእልልታ በደስ ልጅ አዋቂው አመስግኖ ተደስቶ የሚባርቁበት ገብቶ የሚወጡበት እንድታደርግልን እንማጸናሃለን። ጌታ ሆይ እንዳንተ ፍቃድ አንተ የወደድከው ይሁን። አባት ለሁሉም እናመሰግንሃለን። ከዛ ክርፋትና ጉንፋን ታሞ ሰው ከመምጣት ከዛ መከራ ከዛ ጭቅቅት ሁሉ ስላዳንከን ተመስገን። ኃጢአት በደላችንንም እንደዛው አጥርተ አንስተ ያዘ። ህዝቡንም ደግሞ ወደ አንተ ጌታ ሳባቸው። እዝጊዮ ይበሉ ይማጸኑ ወደ አንተ ይመለሱ። አባቴ አንተ ሩሩህ አባት ነህ። ምስጋናን ትፈልጋለህ እንድጠይቁት ትፈልጋለህ ጸሎት አስፈልጋል ትላል። ጌታ ሆይ ያን ሁሉ ቀጥበ በሀገሪቷ አፍስስ። ከላይ ወደ ታች ጌታ እንደ ፍቃድ አድርግ። እስከ መቼ ነው ጌታ ሆይ እስከ መቼ ነው እኔ እንደ ፍቃድ አድርግ እንግዲህ በመጨረሻ ዘመን እንደሚሆን ተንግሮናል ይሄው ተፈጽሟል እንግዲህ አንተ እንደ ፍቃድህ ጌታ ሆይ እንጠባበቅሃለን እንደምንሃለን እንጠይቅሃለን ያንዳንዱን ህዝብ በውስጡ ያንተ ቃል በቅሎ አብቦ ጌታ ሆይ እንደ ብቅል ስር ይስደድ እዝጊዮ እንድንል ጌታ ሆይ አነቃቃና ቁመና ጠንክረን በሸክላ ውስጥ የሚቀመጥ ነገር አለ ብሏል አስተማሪ አዎ ጌታ ሆይ ያ የተቀመጠው ነገር ወጥቶ ጌታ ሆይ አገሪቷን ያለም ልማት ህዝቡን ይለውጥ ይቀይር ጌታ ሆይ ለውጥ ይሁንልን ሁሉ እንደ ፍቃድ ይሁን ሁሉ እንደ ፍቃድ ይሁን አንተ ያልከው ይሁን ጌታ ሆይ እኛ ያልነው አይሁን አባቴና አምላኬ ወደ አገራችን የሄዱትን በሰላም መልስ ለሄዱ የተዘጋጁትንም በሰላም በመንገዳቸው ሁሉ ሆነ ሸኛቸው ሁሉ እንደ ፍቃድ ይሁን በዚህ ሰዓት የታመሙትን ፈውስ የተቸገሩትን እርዳ ተራቡትን አብላ የተጠሙትን አጠጣ የታረዙትን አልብስ አባቴና አምላኬ ሁሉ እንደ ፍቃድ ይሁን ምሽቱን በሙሉ ከኛ ጋር አሁን እነሆ ቀን ከኛ ጋር እንደነበርክ በሰላም አውለ በሰላም እንዳመሸህልን ሌሊቱንም በሰላም አሳድረ ለነገው ቀን በለን ጌታ ፍቃድ ይሁን ይህን ሁሉ ስንጠይቅ ያንተ ፍቃድ ይሁን ጌታ ሆይ በጌታችን በመድኃኒታችን በአንተው ልጅ በኢየሱስ ክርስቶስ ስማን አሜን
አሜን አሜን አሜን እግዚአብሔር ባርክሻባ እየጸጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ አሜን እግዚአብሔር ልመናችን ጩኸታችን ይስማ በዚህ ጊዜ ተገኛችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ደና ደሩ ደናዋሉ ደናምሹ